ሲሉ ታቢያ ነው። ይህ በስቱቅም ከተማ የሚገኘው የኢትዮጵያ ድምጽ ሬዲዮ ታቢያ ነው። ጤና ይስጥልን አድማጮቻችን፣ ይህ የምታዳምጡት በስቱቅም ከተማ የሚገኘውን የኢትዮጵያ ድምጽ ሬዲዮ ታቢያ ነው። የኢትዮጵያ ድምጽ ሬዲዮ ዘወትር እሁድ እንደ ኢትዮጵያን ሰዓት አቆጣጠር ከጠዋቱ 4 ሰዓት እስከ 6 ሰዓት በ88.9 ኤፍኤም ሜጋሃርት የሚያስተላልፈውን የአማርኛ ፕሮግራም አሁን ጀመረ።
ጤና ይስጥልን ክቡራን አድማጮቻችን፣ እንደምን አረፈዳችሁ። ለመላው ክርስቲያን እምነት ተከታዮች በሙሉ እንኳን ለከተራ በዓል በሰላም አደረሳችሁ እያልን የኢትዮጵያ ድምጽ ሬዲዮ ሳምንታዊ ዝግጅቱን ነው ጀምሯል። ዛሬም እንደተለመደው የተለያዩ መሰናዶችን ይዘን ቀርበናል። እስከ ፍጻሜያችን ድረስ ማለትም 2 ሰዓት ላይ አየር ላይ እንቆያለን። እስከዛው ድረስ እናንተም አብራችሁ በመደወል አስተያየት በመስጠት እንዲሁም በመከታተል ቆይታ እንድታደርጉ እንጋብዛለን። የተለያዩ ፕሮግራሞችን እናስተዋውቃለን አጫውቻለን ለመከታተል ያመቻችሁ ዘንድ ቀዳሚ የሚሆነው ምንድነው ግሩ የህፃናት ፕሮግራም
እንደተለመደው የልጆች ፕሮግራም አለ። የልጆች ፕሮግራም ቀዳሚ ነው የሚሆነው ማለት ነው። እንግዲህ መጀመሪያ የልጆች ፕሮግራም ካስተላልፈን በኋላ በቀጣይ ዛሬ እናሁን ለመግቢያው ተባለው የከተራ በዓል ነው። የከተራ በዓል ከጥምቀት በዓል ጋር ተያይዞ ብዙዎች የሚያውቁት ነው። ከሃይማኖታዊው በዓል ከፍተኛ የሆነ ራሱ ስነ ስርዓት አለው። ከዛም ባሻገር ብዙዎች በባህላዊው ሁኔታ እና በተውፊታዊ አከባበር ብዙዎች ልዩ ትኩረት የሚሰጡት ነው። ብዙ ትዝታ አላቸው በከተራ በዓልና በጥምቀት ላይና የከተራ በዓል በተለይ ከሃይማኖታዊ ይዘቱ አንጻር እንዴት ይከበራል፣ ለምን ይከበራል፣ እንዴት የሚለውን ስናነብ ያገኘነው እናካፍላቸዋለን ለአድማጮች ወደ በኋላ ላይ።
ሌላ ስም ፕሮግራም አለ።
ሌላ ደግሞ እንግዲህ እንደሚታወቀው የዛሬ ሳምንት ልክ የዛሬ ሳምንት ነበር በአዲስ አበባ የሚገኘው የመጀመሪያው የእቴጌ ጣይቱ ሆቴል በእሳት
ማለት ነው። በኢትዮጵያ የመጀመሪያው መሰለኝ አይደል?
አዎ፣
በኢትዮጵያ የመጀመሪያው ሆቴል ነው።
የመጀመሪያው ሆቴል ማለት ነው። በ1898 ያው በምኒልክ እና በእቴጌ ጣይቱ ተቆርቆሮ ለረጅም 107 ዓመታት ገደማ አገልግሎት ሲሰጥ የቆየው የዛሬ ሳምንት ነበር እዚህ ፕሮግራም ያስተላለፈን በእሳት እንደዱን እንትን ያለው የተዘገበው። ከዛ በኋላ ብዙ ነገሮች ሲነሱ ሲጣሉ ቆይተዋል። በርግጥ 75 ከመቶ ያለ የሆቴሉ ወድሟል።
ኦኬ።
ግን ያው በኋላ ሰሞኑን እንዳየነው የለም የምግብ አዳራሹ የምግብ አገልግሎት መስጠት ጀምሯል። በተወሰነ እንዲታደርገው እንደሆነ ባላውቅም ያንን በየፎቶግራፉ እየለጠፉ ሰው ለማስተ እንትን እንዲል የሞከሩበት ሁኔታ አለ። ዞሮ ዞሮ ግን
በ75% ግን ተቃጥሏል።
75 ከመቶ ተቃጥሏል። ግን አንዲት የምግብ አዳራሽ በደንብ ያልተቃጠለቻለች መሰለ እሷን ዙሪያዋን ቀባብተው ያው የምግብ አገልግሎቱ ወዲያው እንዲጀመር ሆኗል። ይሄ ምናልባት በህብረተሰብ ውስጥ ያለውን ቁጣም ለመቀነስ ይሆን አስበውበት ይሆን አላውቅም እና ወደፊት ምን ያው ነው የሚሆነው። ነገር ግን ዞሮ ዞሮ የከፍተኛው በጣም ከፍተኛው ክፍል ስለተጎዳ ያንን መልሶ የመገንባት ነው እንጂ የሚሆነው መልሶ ማለት እንደ አዲስ የመገንባት ነው እንጂ እንደ ድሮ ቅርስነቱ ይጠበቃሉ የሚለው በጣም አጨቃጫቂ ነው የሚሆነው።
በመሰረቱ እኔ የግል አስተያየት እንዳይሆንብኝ እንጂ ሆቴሉ ለሁለተኛ ጊዜ ዳግም ተቃጠለ ብዬ ብል ነው ለኔ የሚቀልኝ። ምክንያቱም መጀመሪያ ቃጠሎ የተቃጠለው ለግለሰብ ባለሀብት የተሸጠ ጊዜ ነው። ያ ነው ችግሩ። በቅርስነት ሊያዝ የሚገባው እንትን ለግለሰቦች የተሸጠ ጊዜ ነው የመጀመሪያ ቃጠሎ ብዬ ማስበው ነው። አሁን እንግዲህ በእሳት የወደመበት ምክንያት እንደ ሁለተኛና እንደው እንደዛ ነው የምቆጥረው ለኔ።
አዎ፣ ያው መጀመሪያ ጊዜ እንግዲህ በየግል የመንግስት ንብረቶች ወደ ግል ሲዛወሩ በፕራይቬታይዜሽን ኤጀንሲ ቀደም ባለው ተመታት ማለት ነው ሟች ጠቅላይ ሚኒስትር መለስ ዜናዊ የለም ይቀር ይሄኛው ብዙዎቹ ሲዛወሩ ይሄኛው ቅርስነት ነው በቅርስ ባላደራ ማህበር እዛው ወይም ባርበኞች እንትን የተዳደረ ይቆይ የሚል መመሪያ ወይም መልእክት ሲደርሳቸው የምን ቅርስ ነው ቅርስ ቅርስ አትበሉኝ። ምክንያቱም እና IMF እና ሌሎች አበዳሪ ሀገሮች ገንዘብ አይሰጡንም የመንግስት የሆኑትን ነገሮች አዙሩ ስላሉን ቅርስ ቅርስ አትበሉ ብለው እንዲሸጥ ተደርጓል። ያው አንድ ግለሰብ ገዝቶታል ማለት ነው። ያንን ገዝቶ ይተከምበታል ማለት ነው። እንግዲህ የገለሰብም ነው ቅርስም ነው ያለነው መንገናኛው ምናወራው ማለት ነው። ዞሮ ዞሮ እንግዲህ ከዛ ጋር በተያያዘ ዛሬም በፕሮግራማችን የተገጣይቱን እናነሳለን ማለት ነው። እንግዲህ ዞሮ ዞሮ የሆቴሉ ባለቤት ያደረጉትን አስተዋጽኦ እንደውም ተገጣይቱ ከወልደታቸው እንዴት ተወለዱ የሚለው ነው የህይወት ታሪካቸውንም በመጠኑ እንዳሰሳለን። ስለ ሆቴሉም ሲያስተዳድሩበት የነበረውን ሁኔታም በመጠኑ ምንዳስበት ፕሮግራም ይኖራል ማለት ነው።
ዜና እንደተለመደለ ከዜና በኋላ
ዜና አለ። ከዜና በኋላ እንግዲህ እንደተለመደው ይቻለም አይቻለም እንሞክራለን ወደ ተለያዩ ቦታዎች ስልክ በመደወል ያሉ ወቅታዊ ሁኔታዎችን ምንዳስበት ፕሮግራምም አብሮ ተዘጋጅቷል ማለት ነው።
ሙዚቃዎች አሉ።
ሙዚቃ እንግዲህ ያው በዓል ነው ዛሬ ከተራ ጋር ተያዘ ነው። ባህላዊ ሙዚቃዎችም ተዘጋጅተዋል ማለት ነው። እንግዲህ እንደ መንደርደሪያ ይሄን እንላለን። እንደ አንድ ሁለት ነጥቦችን አንስተው ለመሄድ በሀገር ውስጥ እና በውጭ አንዳንድ ነጥቦችን ለማንሳት ያህል ለምሳሌ በሀገር ውስጥ አሁን የምርጫ ጊዜ ነው እና ውክቢያ ነው አሁን ያለበት ሁኔታ። ፓርቲዎች ወዲያ ብዙ የሚባል ነገር አለና አሁን ሰሞኑን እስከ ትናንትና ድረስ ባየሁት አሁን አንድ 40 ፓርቲዎች እስካሁን ካሉት ወደ 80 የሚጠጉ ፓርቲዎች 40ዎቹ ገደማ ያህል የመወዳደሪያ ምልክቶቻቸውን ወስደዋል ማለት ነው። እና አንዳንዶቹን ያያየው እንደ ፈገግ ስል ነበር ስሞቻቸውን ምልክቶቻቸውን እንደው ዘና ያደርጋል አንዳንዱ። እና እንደው እስቲ አንዳንዶቹን ጠቅሳቸዋለሁ። አሁን ለምሳሌ ከነ ምልክቶቻቸው እንዲው ቢታይ ለምሳሌ ማለት ነው ብናገረው ዱቤና ደገኒ ብሔረሰብ ዲሞክራሲያዊ ፓርቲ ይባላል። አሁን በ29ኛ ደረጃ ተመዝግቦ ምርጫ ተወዳዳሪ ፓርቲ ነው። ምልክቱ አካፋ መሰል በኮትኮቻ ይላል በጽሑፍ ራሱ ቀርቧል ማለት ነው። ለምሳሌ የአርጎባ ህዝብ ዲሞክራሲያዊ ድርጅት ይሄም ተወዳዳሪ ነው። ምልክቱ ድፍር ብርቱካን ይላል። የሶማሌ ዲሞክራሲያዊ ኃይሎች ቅንጅት ምልክቴ ፍየል ነው ይላል። የዶንጋ ህዝብ ዲሞክራሲያዊ ድርጅት ምልክቴ ዝንጅብል ነው ይላል። እንዲህ ያለ ይመጣል ማለት ነው። የቤንች ህዝብ ዲሞክራሲያዊ ድርጅት ምልክቱ ቀርጫ። የኢትዮጵያ ዲሞክራሲያዊ ፓርቲ አበባ። የኢትዮጵያ ራዕይ ፓርቲ አይን። የጉሙዝ ህዝብ ዲሞክራሲያዊ ንቅናቄ የማሽላ እሸት በሰው እጅ ከፍ ያለ ይላል። እንዲህ ያለ ይመጣል ማለት ነው።
ቁልፋል ዝሆናል።
የኦሮሞ ኦቦ ነጻነት ግንባር ኦአነግ ይላል። እኔ ደግሞ ኦነግ ብዬ አንብቤው ተሳስቼ ነው እንደብዬ ነው ተመልሼ ያስተካከልኩት። የኦሮሞ ኦቦ ነጻነት ግንባር ኦአነግ ፋኖስ በሚል ምልክት አለ። የኦሮሞ ነጻነት አንድነት ግንባር ኦነአግ ዝሆን በጣም ተቀራራቢ ናቸው። አብዛኞቹ ካሉት ከምርጫ ከወሰዱ ፓርቲዎች በኦሮሞ በዚህ በብሔር ስም የተደረጁት በርካታ ስም ይዘዋል ማለት ነው። እንዲህ እና የመሳሰሉት አሉ። ለሰማያዊ ፓርቲ ዣንጥላ ምልክት ወስዷል። ያው ፊታውራሪው ኢህአዴግ ንብ እናስጠብቋል። መድረከ ባለ አምስት ጣት ነው። የና የለጫሚሶ የሚመሩት ቅንጅት የድሮ ሁለት ጣት ይዟል። የመላው ኢትዮጵያ ዲሞክራሲያዊ ፓርቲ አንድ ጣት ይዟል። የገዳ ስራ ታራማሽ ፓርቲ ፈረስ ላይ ተቀመጠ ሰው ምልክቱን አድርጓል። እንግዲህ ይሄ በሀገር ቤት ያለ ሁኔታ ነው። እንግዲህ ምርጫው ሁኔታ እንግዲህ ከዚህ በኋላ እኛም በሰፊው እየተከታተልን እንዴት ነው የሚለው ነገር እንዘገባለን። አንድነትና መያድ እስካሁን የምርጫ ምልክታቸውን አልወሰዱ ማለት ነው። ይህ ሀገር ቤት ያለውን ሁኔታ ያመለክታል። በውጭ በኩል ስንመጣ ደግሞ እንግዲህ በተለይ የእሳት ጋዜጠኞች ኤርትራ ከገቡ በኋላ በብዛት ሰፊውን የአየር ሰዓት ወስዶ ብዙዎች የሚነጋገሩበት ሁኔታ ነው። ከሰሞኑ እንደውም ከትናንት ወዲያ ነው መሰለኝ አዲስ የውህድ ፓርቲዎች አርበኞችና ግንቦት ሰባት ከተዋሃዱ በኋላ የኤርትራውን ፕሬዚዳንት ኢሳያስ አፈወርቂን አነጋግረው ነበርና ከመነጋገር ብቻ ሳይሆን ሰፊ ውይይትም አድርገዋል። በዛ ላይ የተነሱ አንዳንድ ነጥቦች አሉ። ለምሳሌ ፕሬዚዳንት ኢሳያስ ተናገሯቸው የተባሉ በኢትዮጵያ ጉዳይን በሚመለከት እኔ ምንም አይነት የሚጸጸተኝ ነገር አላደረኩም ብለው የተናገሩበት ሁኔታ አለ።
ምን ማለት ነው?
በቃ እኔ እንግዲህ አቅሜ የቻልኩትን አድርጌያለሁ አልጸጸትም። በኢትዮጵያ በኩል ሊሆኑ የሚችሉ ነገሮችን እኔ ኢትዮጵያን የሚያስከፋ ወይም ደግሞ የሚያጸጽት ነገር አልሰራሁም በግሌ ወይም እንደ ድርጅታቸው ማለት ነው። የራሳቸውን አቋም ያንጸባረቁበት ሁኔታ አለ። መለስ ብለውም ሲናገሩ እሳቸው ምን አሉ? ህወሓት ትግራይን ለመገንጠል ያው ቀድሞ መነሳቱ ይታወቃል እና በኋላ እኛ ባደረግነው ከፍተኛ ርብርብ ነው ትግራይን ከመገንጠል ያዳነ ነው። አይሆንም አይበጃችሁም የሚል ነገር አድርገናል የሚል ነገር ተናግረዋል። አሁን ለኢትዮጵያ ተቃዋሚዎች ቦታና መጣለያ የሰጣውት ምንም ጋር የታዘ ወይም ደሞ እንደውለታ እንዲቆጠርልኝ ፈልጌ አይደለም። ኢትዮጵያ ውስጥ ጠንካራ ነገር ቢኖር ለወደፊቱም እኛም ጠላዋይ ጥሉን ማይነት ጠንካራ ነገር ቢኖር ለኛም ይጠቅመናል ከሚል ሐሳብ የተነስተው መሆኑን ተናግረዋል። ሌሎችንም ነገሮች ተናግረዋልና እንግዲህ እንደዚህ አይነት ነገሮች ናቸው በስፋት ያሉት። እሳቸው ከኢሳት ሬዲዮና ቴሌቪዥን ጋር ሰፊ ቃለ ምልልስ እንደሚያደርጉም ነው የተነገረው ማለት ነው።
እንግዲህ ቀዳሚ ወደ ሆነው ሙዚቃ እንሂድና ከዛ የህፃናት ፕሮግራም ይቀጥላል ማለት ነው።
ማነው 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 ናችሁ ለተመኘ ሻለማና ናቹ ልጆች እኛ ደህና ነን።
ይሄ የስዊድን ሚገኝ
የኢትዮጵያ ድምጽ ራዲዮ
የልጆች ክፍለ ጊዜ ነው።
አሁን የዛሬ ፕሮግራም እናስተዋውቃችሁ።
ዛሬ ምን ምን አለ?
ዘፈን
ተረት አለ።
ሰምታችኋል? ደህና ናችሁ? እኛ በሰላምና በጤና ሰንብተናል። እናንተም በሰላም እንደሰነበታችሁ በመተማመን ወደ ዕለቱ የልጆች ፕሮግራም እንተላለፍ። በዚህ የልጆች ክፍለ ጊዜ እናንተን ያስተምራል፣ ያዝናናል፣ ብለን ያሰብናችሁ ከተለያዩ ከሀገራችን መጽሐፍ ያገኘናቸውን ተረቶች፣ ለሕፃናት የሚያስተምሩ ዘፈኖች ይዘን ቀርበናል።
ልጅነቴ
ቆይታቸዋል ዛሬ የምንሰማው ተረት ስለ አንድ ታማኝ ህፃን ልጅ ታሪክ ነው። አንዲት እናት አንድ ልጅ ነበራት። ልጇም ስሙ ማን እንደሚባል ታውቃላችሁ? የልጁ ስም በእውነቱ ነው። በእውነቱ እናቱን ከብት በመጠበቅ እረኛ ሆኖ ያገለግል ነበር። አንዳንዴም ገበያ ከእናቱ ጋር አብሮ ይሄደ ገበያ ያላቸውን ቅቤ ማር የመሳሰሉትን ከእናቱ ጋር ሸጣው ወደ ቤት ሲመለሱ ሁልጊዜ አንድ ከረሜላ ይገዛለት ነበር። በእውነቱ እናቱን በጣም የሚሰማልኝ ነበር። ነገሮቹን በቀላሉ ስለሚረዳ የመንደሩ ሰዎች የልጅ ትምህርት ቤት ላኪው እያሉ ለእናቱ ያማክሯት ነበር። የበእውነቱ እናት ግን አንድ ብቸኛ ልጅ እሱ ብቻ አላት ሆና እሱን ከሷ አርቆ እንዲኖር ስለማትፈልግ ሁልጊዜ እሱን ለመላክ ሰዎች ሲመክሯት ወደ ትምህርት ቤት ላኪው ብለው እሷ ግን ብዙ ጊዜ አትሰማቸውም ነበር። አንድ ቀን እናቱ ወሃቀታ ስትመለስ ሆነቱ እየዘፈነ አፈር ላይ በስንጥር ሲስል አይታ ወደ ልጇ ጠጋ ብላ ስትመለከት በጣም የሚያምር እናቱ ውሃ ስትቀዳ የሚመስል በአፈር ላይ ጭራት ስዕል ሲስል አየችው። በዛ ጊዜ የመንደሩ ሰዎች የነገሯት ሆነቱ ቄስ ትምህርት ቤት ቢላክ የመንደሩ ሰው የነገሯት ሆነት ነው በማለት ቄስ ትምህርት ቤት ለትልከው አሰበች። በቃ እኔ ናፍቆቱንም ፍቅሩንም እችላለሁ አንደምንም ብዬ ሆነቱ ቢማር ይሻላል ብላ ወደ ቄስ ትምህርት ቤት ልትወስደው ወሰነች። ነገር ግን በአካባቢው ቄስ ትምህርት ቤት ስለሌለ ራቅ ያለ ቦታ ከነጋዴዎች ጋር እንዲሄድ ነጋዴዎች ማፈላለግ ጀመረች። ሆኖም ግን ብዙም ሳይቆይ ወደ ላሊበላ የሚሄዱ ነጋዴዎች አግኝታ ከነጋዴዎች ጋር አብሮ እንዲሄድ ስንቅ አዘጋጀችለት። ያጠራቀመችውንም ገንዘብ ሰጣው። ከዛም እንዲህ ስትል መከረች፣ ልጄ በምድር ላይ ስትኖር ምንም ቢሆን አትዋሽ የሰው ንብረትም አትንካ ብላ ሆነቱን የእናቱ ምክር ተቀብሎ ለእናቱ ጎበዝ ተማሪ ሆኖ ትምህርቱንም ሲጨርስ እንደሚመለስ ቃል ገብቶ ከነጋዴዎቹ ጋር ጉዞ ጀመረ። ነጋዴዎቹ በሚሄዱበት መንገድ ላይ አንድ በጣም ያስቸገረ ሽፍታ ነበር። ይህም ሽፍታ በዛ በኩል የሚያልፉትን ሁሉ እየዘረፈ ነበር የሚያሳልፉ። ሆኖም ግን ይህ ሽፍታ ለህፃናት ልጆች ትልቅ ክብር ነበር። ይህንንም የሚያውቁ ነጋዴዎች ያላቸው ንብረት ሁሉ በህፃናት እያደረጉ ያሳልፉ ነበር። በእውነቱ ጋር አብሮ የሚሄዱትም ነጋዴዎች ይህንን ያውቁ ስለነበረ ያላቸውን ንብረት በእውነቱ አስቀምጠው መንገዳቸውን ቀጠሉ። ሆኖም አንድ ቀን እንደተጓዙ በመንገድ ላይ እነኛ ሽፍቶች አግኝተዋቸው ያላቸውን ንብረት በሙሉ ገንዘቦቻቸውን ዘረፏቸው። በዛ ጊዜ ህፃኑን ልጅ ግን አልፈተሹትም ነበር። ከዛ ከሽፍቶቹ መካከል አንተ ትንሽ ልጅ ማን ነው ስምህ ብሎ ጠየቀው። እሱም በመፍራት በእውነቱ እባላለሁ አለ። ሽፍታውም ምንም ነገር አላስከም ሲለው አይ ይሻለው አለ። ምን ይዛል ሲለው ገንዘብ ይሻለው ብሎ የነጋዴዎቹን ያዘውን ገንዘብ በሙሉ አውጥቶ ያሳያቸው። ሽፍቶቹም ደነገጡ። በዚያ ጊዜ ይሄን ልጅ አለቃችን ጋር ወስደን ማሳየት አለብን ብለው ወደ አለቃቸው የሽፍቶቹ አለቃ ጋር ይዘውት ሄዱ። የሽፍቶቹም አለቃ ህፃኑ ልጅ ባየው ጊዜ እኔ ገንዘብ ዝረፉ እንጂ ልጅ አምጡልኝ ብያቸዋለሁ ሲላቸው፣ ሽፍቶቹም አይደለም ዛሬ የገጠመን በጣም የሚገርም ነገር ነው፣ ስለዚህ ይሄን ልጅ እንድታገኘው ፈልገን ነው አሉት። እሱም በመገረም ምንድነው አላቸው። እነኚህ ነጋዴዎች ገንዘባቸውን በሙሉ እዚህ ልጅ ጋር አስቀምጠው ነበር። እኛም አንተ ልጅ ምን ይዛል ብለን ስንጠይቀው ምንም ሳይደራደር ሳይፈራ እኔ ገንዘብ ይዣለሁ ብሎ ያዘውን ሁሉ አሳየን እና በጣም እውነተኛ ልጅ ነው ብለው ነገሩት። በዛ ጊዜም የሽፍቶቹ አለቁ በጣም ተገረመና ይሄ ህፃን ልጅ እንደዚህ እውነተኛ ሆኖ ሳይፈራ የሁሉ ነገር ካደረገ እኔ እንዴት ከዚህ ህፃን ልጅ ያነሳ አስባለሁ? ካሁን በኋላ ሽፍትነት የለም ብሎ ሽፍቶቹን የዘረፉትንም ለነጋዴዎች መልሰው ከዛ ጊዜ ጀምሮ አርሰው ሰርተው መብላት ጀመሩ። አያችሁ ልጆች፣ በዚህ ተረት እንደምትሰሙት እውነት መናገር ከራስም ጥሩነት ንጹህነት በቀር ለሌሎችም አርአያ መሆን ይቻላል። ውሸት ጥሩ አይደለም። እሺ ደና ዋሉ ልጆች።
Oh, God, I'm so sorry. Oh, God, I'm so sorry. Oh, God, I'm so sorry. I'm not good to the good. Yes, it's gonna be good. But I'm not good. But I'm not good.
አድማጮች በመከታተል ላይ ያላችሁት እዚህ ስቶክሆልም ከስቶክሆልም የሚተላለፈው የኢትዮጵያ ድምጽ ሬዲዮ ነው። በመግቢያችን ላይ እንደተጠቀሰው አሁን ዛሬ የከተራ በዓል መሆኑ ይታወቃል። በዚህ በከተራ በዓል በተለያዩ ሃይማኖታዊና ባህላዊ ሁኔታዎች ይከበራል። ከሃይማኖታዊ ዘት አንጻር የከተራ በዓል ምንድነው እንዴት ነው የሚለውን ባጭሩ አሁን እንደሰሳለን።
የጥምቀት በዓል በኢትዮጵያ ኦርቶዶክስ ቤተክርስቲያን በታላቅ ድምቀት ይከበራል። የጥምቀት በዓልን በአደባባይ በማክበር የኢትዮጵያ ኦርቶዶክስ ቤተክርስቲያን ብቸኛዋ ቤተክርስቲያን ናት። በሀገር ቤትና በውጭ የሚገኙ የእምነቱ ተከታዮች ከተለያዩ ዓለማት የበዓሉ ታዳሚ ለመሆን ወደ ኢትዮጵያ የመጡ ቱሪስቶች ወደ ጥምቀት በዓል ማክበሪያ ቦታዎች ይሄዳሉ። ከበዓሉ ቀደም ብሎ ለታቦታቱ ማረፊያና ለበዓሉ ማክበሪያ የተለያዩ ዝግጅቶች ይከናወናሉ። ካህናትና ምዕመናን ለበዓሉ የሚስማማ ልብስ በመልበስ ታቦቱን በማጀብ ከከተራ ጀምሮ በዝማሬና በእልልታ እስከ ቃና ዘገሊላ ድረስ በታላቅ ድምቀት ያከብራሉ። ከተራ ከበበ ካለው የግዕዝ ግስ የመጣ ነው። ፍቺው ውሃ መከተር መገደብ ማለት ነው። የጥምቀት ዋዜማ ታቦተ ሕጉ ከቤተ መቅደስ ወጥቶ ውሃ ባለበት አካባቢ ስለሚያድር የአጥቢያው ሕዝብ እየተሰበሰበ በወንዝ ዳር ወይንም በመንጫ አካባቢ ድንኳን ይተክላል። ድንኳንም ከሌለ ዳስ ሲጥል ይውላል። የምንጮቹ አደካማ በመሆኑ እንዲጠራቀም ይከተራል። ጉድጓድ እየተቆፈረ ውሃው እንዳይሄድ ይገደባል። ከተራ በመባል የሚታወቀው ዋዜማው ሰርግ ወይንም 1981 ገጽ 8 ላይ እንደገለጹት ከተራ የሚለው ቃል ከተረ ከበበ ካለው የግዝግስ የመጣ ነው። ከተራ ፍቹም ውሃ መከተር ወይንም መገደብ ማለት ነው ብለው ሲፈቱ ደስታ ተክለወልድ በ1962 ባሳተሙት መጽሐፋቸው ገጽ 694 ላይ ደግሞ የጥምቀት ዋዜማ ጥራ 10 የጠራ ወራጁሃ የሚከተረበት ታቦትና ሰው ወደ ጀማውንዝ የሚወርድበት ጊዜ ነው በማለት ይፈቱታል። ኪዳን ወልድ ክፍሌም በ1948 ባሳተሙት መጽሐፋቸው 555 ገጽ ላይ ከተራ የሚለውን ቃል በቁሙ ዘጋ፣ አቆመ፣ አገደ፣ ከለከለ ማለት ነው ብለው ይፈቱታል። በየአመቱ ጥር 10 ቀን የምዕመናኑ አብዛኛው ስራ ውሃውን መከተርና መገደብ በመሆኑ እለቱ ከተራ የሚል ሲያሜ ተሰጥቷል። ውሃው የሚከተረው በማግስቱ ጥር 11 ቀን የጥምቀት በዓል ስለሚከበር ለህዝቡ መጠመቂያ እንዲሆን ነው። በበዓላት ጥምቀት ዋዜማ የታቦቱ ወደ ወንዝ መውረድና የባህረ ጥምቀቱ መዘጋት ሃይማኖታዊ ታሪክና ምሳሌ አለው። የቃል ኪዳኑን ታቦት አክብሮ መጓዝና ወደ ወንዝ መውረድ የተጀመረው በአሮን ልጅ በአላዛር ጊዜ ነው። ኢያሱ በሙሴ እግር ተተክቶ ህዝብ እስራኤልን እየመራ ከዮርዳኖስ ወንዝ ሲደርስ ባህሩ ከሁለት ይከፈልና ወራጁም ይቆም ወይንም ይከተር ነበር። እስራኤል በዘስጋ ወደ ምድር ርስት ለመግባት የዮርዳኖስ ወንዝ ሲሻገሩ ድንኳን ጥለው የቃል ኪዳኑን ታቦት በድንኳን ውስጥ አድርገው ሌዋውያኑ በዙሪያው ካህናቱ ደግሞ በውስጥ ሆነው እግዚአብሔርን እያመሰገኑ አድረው በማለዳ ተሻግረዋል። ኢያሱ 3 ከቁጥር 8 እስከ 9 ካህናቱ የቃል ኪዳኑን ታቦት አክብረው የወንዙን ዳርቻ በረገጡት ጊዜ እንደ ክረምት ማዕበል ይወርድ የነበረው ውሃ ግራና ቀኝ ተከፍሎ እንደ ግርግዳ ወደ ላይ ቆሟል። ህዝቡ ተሻግሮ እስከሚያበቃ ታቦተ ጽዮንን እያከበሩት ካህናት ከወንዙ መሃል ይቆሙ ነበር። በዚህ መሰረት ወተጠምቃ አገሪ ሆሙ ለካህናት ይህም የካህናት እግሮቻቸው ዮርዳኖስን ውሃ በመርገጣቸው እንደ ጥምቀት ሆነላቸው። በአዲስ ኪዳነ ጌታ ሁን ለመሰረተ በሐዲስ ኪዳነ ጌታችን ለመሰረተ ስርዓተ ጥምቀት ምሳሌ ነበር። ቤተክርስቲያናችን የጥምቀትን ዋዜማ ከተራብ ላይ ጠራችሁ ከዚህ በመነሳት ነው። ጌታችን በተጠመቀ ጊዜ የዮርዳኖስ ወንዝ የላይኛው ሸሽቶ ወደ ላይ ተመልሶ ሽቅፍ ፈሷል። ጌታችንም ወደ ታች ሸሽቷል። የላይኛው ፈሳሽ ተቋርጦ እንደ ክምር ተቆልሎ ቀርቷል። ቅዱስ ዳዊት የተመለከተውንም ይህንኑ ነው። ከአዳም ጀምሮ እስከ ክርስቶስ ድረስ በዘር ይወርድ የነበረው ፍዳ መርገም የክርስቶስ ቤዛነት ተቋርጦ ጌታችን ፈሶ መድረቁ ኃጢአተ አዳም የመጥፋቱ ምሳሌ ነው። እስራኤል ፈለገ ዮርዳኖስን ተሻግረው ወደ ኢያሪኮ በመሄዳቸው ምእመን በጥምቀት ከኃጢአት ቁራኝነት ተላቀው እግራቸውን ወደ ልምላሜ ገነት ወደ አረፍት መንግስተ ሰማያት አቅንተው ለመሄዳቸው ምሳሌ ነው። ኢያሱ የጌታ እስራኤል የምእመናን ዮርዳኖስ የጥምቀት ምድረ ርስት የገነት መንግስተ ሰማያት ምሳሌ ነው። Thank you. አድማጮቻችን ሰንበትን ዘና ያላችሁ እንዲሁም የከተራ በዓልን ዘና ያላችሁ ያሳለፋችሁ እንደሆነ ተስፋ እናደርጋለን እየተከታተላችሁን እንደሆነም ጭምር ማለት ነው። እንግዲህ ቀደም ሲል እንደገለጽንላችሁ ተከታዩን አንድ ጽሑፍ ነው መናቀረብላችሁ የም ጣይቱ ብጦል ከቀኛ ዝማች ታደሰ ወልዴ አንድ መጽሐፍ ያገኘነውን እሱም ስለ ተጌ ጣይቱ ብጦል ሙሉ መጽሐፍ ህይወት ታሪካቸውን በተመለከተ የተጻፈ ነው። እሱን እናስቀድምና እንደዚሁም ስለ ሆቴሉ ምን ለው ይኖርናል እንድትከታተሉን እንጋብዛለን። ጣይቱ በነሐሴ 12 ቀን 1832 በበጌ ምድር ውስጥ ደብረታቦር በተባለች ከተማ ተወለዱ። ተጠምቀው ክርስትና የተነሱት በደብረታቦር ኢየሱስ ቤተክርስቲያን ነው። በልጅነት ዘመናቸው በዚሁ ደብር ውስጥ ዳዊትን ሲከታተሉ ከቆዩ በኋላ በጊዜው ሲሰጡ የነበሩትን ሌሎች ሃይማኖት ትምህርቶች በየታላላቁ አድባራት በመዛወር ያጠናቀቁ ስለመሆናቸው ታሪክ አዋቂዎች ይናገራሉ። የተማሩባቸው መጽሐፍት ተጽፈው ይገኙ የነበሩበት የግዕዝ ቋንቋ ሆኖ ሳለ ይህንኑ ቋንቋ አጣርተው ያውቁ ነበር። እናታቸው ወይዘሮ የውብዳር ከባለቤታቸው ደጃች ብጦል ኃይለ ማርያም ሞት በኋላ በጅሮንድ መዩ የተባሉትን የአጼ ቴድሮስ ባለሟል አግብተው ነበር። እሳቸውም ጣይቱ ብጦል ትምህርት እንዲቀስሙ ለማድረግ ልዩ መምህር ቀጥረውላቸው እንደነበር ይታወቃል። እቴጌ ጣይቱ በማህበር ማርያም የሆነ ሆነው ይመሩ መጽሐፍትንም ይቀድሉ በነበረበት ጊዜ ለቤተክርስቲያን መጋረጃ መስሪያ በትርፍ ጊዜያቸው ፈትል እየፈተሉ ያቀርቡ ነበር። በበገና ቅኝትና ድርደራም በኩል የታወቁ ባለሙያ ነበሩ። ዳሩ ግን ለእቴጌ ጣይቱ አነሳስ አይነተኛ ምክንያት የሆነው ከትውልዳቸውና ከትምህርታቸው ይልቅ ከአጼ ምኒልክ ጋር በጋብቻ መነሳታቸው ሆኖ ሳለ ሁኔታውን ከመሰረቱ ማብራራት አስፈልጊ ይሆናል። በ1848 ንጉስ ኃይለ መለኮት ከአጼ ቴድሮስ ጋር አድርገውት በነበረው ጦርነት ተሸንፈው እንደሞቱ ልጃቸው አቤቶ ምኒልክ ተማርከው ወደ ግዞት መወሰዳቸው ይታወቃል። 10 አመት በግዞት እንደቆዩ አመልጠው በወሎ በኩል ተጉዘው በነበረበት ጊዜ ብዙ ተከታዮችን በማፍራት ወዲያውኑ ኃይላቸውን ለማስተባበር ቻሉ። በጊዜው ያጼ ቴድሮስ የሽዋን ደራሴ ከነበሩት አቶ በዛብህ ጋራ ነሐሴ 17 1857 ላይ በጋዲሎ አካባቢ በተደረገው ጦርነት ድል ተነስተው ወደ አንኮበር ገብተው በነሐሴ 24 1857 ነገሱ።
ላ ወስታቸው ጥንካሬ እና ችሎታ እንዳላቸው አምናለሁ።
በንግስነት ማዕረግ በአባታቸው ዙፋን በተቀመጡ በሁለት አመታቸው ልጅ ኋላ ፊታውራሪ አሉላ ብጡልና ባላምባራስ በኋላ ራሶሌ ብጡል አጼ ቴድሮስን ከርተው ወደ ሸዋ መጡ። በነሱ ምክንያት በጊዜው ብልህትና አዋቂነት ይነገርላቸው ስለነበሩት እህታቸው ወይዘሮ ጣይቱ ብጡል አስቀድሞ በግዞት ላይ ሆኖ ያውቁት ከነበረው ይበልጥ ለማወቅ ቻሉ። ንጉስ ምኒልክ በ1868 የፋሲካን በዓል በባህር ዳር አቅራቢያ ሄደው እንዳከበሩ በጣይቱ ብጡልና በወይዘሮ ዮብዳር ቤት ከጣይቱ ብጡል ጋር ተጫጭተው ስለጋብቻቸው ተነጋገሩ። ከዚህም ዋና ከተማው ወደ ነበረችው ደብረ ብርሃን ተመልሰው መጡ። በ1871 ወይዘሮ ጣይቱን ለማስመጣት በቤተ መንግስቱ በተደረገው ምክር መሰረት አለቃ ተክለ ማርያም ወልደ ሚካኤል ደብዳቤ ተሰጥቷቸው ተላኩ። በዛም አስፈላጊ ሁሉ በተፋጠነ ሁኔታ ተሟልቶ በጎጃም በኩል ደንገጥሮችና አሽከሮች አስከትለው ጉዟቸውን ጀመሩ። ደብረ ብርሃን በገቡ ጊዜ ንጉስ ምኒልክ ታላቅ አቀባበል አደረጉላቸው። ከዛም ወንድማቸው ራስ ሎል ወሌ ዘንድ ለጥቂት አመታት ያክል ተቀምጠው ከቆዩ በኋላ የጋብቻቸው ስነ ስርዓት ሚያዝያ 25 ቀን 1875 በአንኮበር መድኃኔዓለም ቤተክርስቲያን ቅዱስ ቁርባን ተቀብለው ተፈጸመ። በማንኛውም ጉልታይ ማህበረሰብ እንደሚታየው ትውልድና ጋብቻ መንግስታዊ ስልጣንን ለመመስረት አስፈላጊ ሁኔታዎች መሆናቸው ሲታወቅ የኢትዮጵያም ታሪካዊ ሁኔታ ከዚህ የተለየ ሊሆን እንደማይችል እነሆ የእቴጌ ጣይቱ ታሪክ በዚህ አንጻር ሲታይ አንድ ምሳሌነት አለው። ኮራዶ ዞሊ የተባለ ኢጣሊያዊ ኢትዮጵያ ዲኦጂ የዛሬቱ ኢትዮጵያ በሚል መጽሐፉ ስለ እቴጌ ጣይቱ የሰጠውን ገለጻ እዚህ ማስፈሩ ጠቃሚ ነው። ከንጉስ ነገስት ባለቤታቸው የአራት አመት ታላቅ የሆኑት እቴጌ ጣይቱ በጣቢያቸው እጅግ የተለዩ ነበሩ። አጼ ምኒልክም ባገቡበት ጊዜ ፈት ነበሩ። ግንጆ ብቻ ሳይሆኑ ደስ የሚቆንጆ ብቻ ሳይሆኑ ደስ የሚሉ ደማም እጅግ ብልህና ጀግና ነበሩ። የግል ችሎታቸውንና የባለቤታቸውን መንፈስ የተገነዘቡት እቴጌ ጣይቱ የንጉሱን ሙሉ እምነት ለማግኘት ጊዜ አልወሰደባቸውም። ንጉስ አጼ ምኒልክ ንጉሰ ነገስት ዘኢትዮጵያ የሚለውን ስም በተቀናጁ በሶስተኛው ቀን ጥቅምት 27 1882 ወይዘሮ ጣይቱ እቴጌ ተብለው ተሰየሙ። የስርዓተ ንጉስ አፈጻጸም በከፍተኛ መሰናዶ የተጠናቀቀ በመሆኑ እጅግ ደማቅ ነበር። አዛዦቹ፣ ደንገጥሮቹ፣ አሽከሮቹና ገረዶች የተለያዩ መልክ ያላቸውና ያሸበረቁ ልብሶች ከማድረጋቸው በላይ ከወርቅ በተሰሩ የቀለበት፣ የአምባር፣ የጉትቻ የመሳሰሉ ጌጣጌጦች አጊጠው የወርቅ መጫሚያ ተጫምተው ነበር። በአሉን ደማቅ ካደረጉት ጉዳዮች ውስጥ ለመመልከት የመጡት ሰዎች ብዛት ከፍተኛ ስለነበረ የእልፍኙ አዳራሽ ባለመብቃቱ የእልፍኙ ደጃፍ ሞልቶ ነበር። አጼ ምኒልክ ካቡነ ቴድሮስና ካቡነ ማቴዎስና ከካህናቱ ጋር ሆኖ ወደ ዳሱ በመሄድ ዙሪያቸውን ዙፋናቸው ላይ ተቀመጡ። ወይዘሮ ጣይቱ ከደጋፊ ወይዛዝርት ተከታዮቻቸው ጋር ሆኖ ከዙፋናቸው በስተቀኝ ተዘርግቶ በተዘጋጀው ባህር የተደጋረደ መጋረጃ ተቀመጡ። ካህናቱም አስፈላጊውን ጸሎት ካደረሱ በኋላ ጳጳሱ አቡነ ማቴዎስ ከንጉሠ ነገሥት እጅ የተቀበሉትን ዘውድ ደፉላቸው። ቀጥሎም የሐሩ መጋረጃ እንደ ተገለጠ ራሶች፣ ደጃዝማቾችና መኳንንቶች በፊታቸው እቴጌ ጣይቱን እጅ እየነሱ አለፉ። ከዛም ትልቅ ግብዣ ተደርጎ ስነ ስርዓቱ ተፈጸመ። በአጋጣሚው 51 ጊዜ መድፍና ለአንድ ሰዓት ሙሉ የቆየ የጥይት ተኩስ ተሰማ። ከዛም ጊዜ ጀምሮ በታወቁት እቴጌ ጣይቱ ብርሃን ዘኢትዮጵያ የሚል የክብር ስም ማተም ተቀረጸላቸው። እነዚህ ታሪካዊ ሂደቶች እቴጌቱን በኢትዮጵያ ፖለቲካዊ፣ ወታደራዊና ማህበራዊ ኑሮ ውስጥ ከፍተኛ ብሩህ ሚና ለመጫወት ያስቻሏቸውን ሁኔታዎች አዘጋጁላቸው። እንግዲህ አድማጮቻችን የቴጌ ጣይቱን ታሪክ በአጭሩ አስደምጣናችኋል። አሁን ደግሞ ሆቴላቸውን በተመለከተ በጥቂቱ በጣም ማጠር ያለች ጽሑፍ ናት እሷን እናቀርብላችሁ። ጋሽ ጳውሎስ ኛኞ ነው የጻፈው። ጋሽ ጳውሎስ ኛኞ በጻፈው አጼ ምኒልክ መጽሐፍ ገጽ 328 እስከ 330 የሆቴሉ ታሪክ እንዲህ ይነበባል ይላል። ጽፉ በአዲስ አበባ የእንጦጦ ማርያም ቤተክርስቲያን ተሰርታ በመተመረቅበት ጊዜ በመላ ኢትዮጵያ ያሉ መኳንንት ለመረቃው ተጠርተው ነበር። ለተጠራው እንግዳ ማሳረፊያ እንጦጦ አይበቃ ስለነበረ እቴጌ ጣይቱ ከእንጦጦ ተራራ ስር ያለው ህዝብ ሁሉ ለሚጠራው እንግዳ መጠለያ ቤት እንዲሰጥ ለመኑ። እንግዳ የሚያሳድር ሁሉ ሽሮ፣ በርበሬና ቅቤ፣ ዱቄትና ስጋ ከቤተ መንግስቱ እየወሰደ እንግዶቹን እንዲያስተናግድ አዘዙ። በዚህ አይነት የእንጦጦ ቤተክርስቲያን ምረቃ ተፈጸመ። ከዚህም በኋላ ለሚመጣው እንግዳ ማረፊያና መመገቢያ ችግር እየሆነ መጣ። ምኒልክ እያሉ ወሬ ያጠያይቁ ጀመር። በፈረንጅ ሀገር ሆቴል የሚባል ቤት ስላለ ማንኛውም እንግዳ ገንዘቡን እየከፈለ ያርፍበታል፣ ምግቡንም ይበላበታል አሏቸው። በዚህ መሰረት ስራው እንዲጀመር አዘው ህንጻው ተሰርቶ ሆቴል ቤቱ በ1898 ዓመተ ምህረት በነሐሴ ወር ስራው ተጀመረ። ጸሐፊ ትዕዛዝ ገብረስላሴ ስለ ሆቴል ቤቱ ሲያብራሩ ስሙም ሆቴል ተባለ ይላሉ። ኃላፊነቱም ስራውንም እቴጌ ጣይቱ ተክበው ይመሩና ያስተዳድሩ ጀመር። በ1900 ዓመተ ምህረት ጥቅምት 25 ቀን ምኒልክ በአዲስ አበባ ያሉ ዲፕሎማቶችንና የውጭ ሀገር ሰዎችን ጋብዘው ሆቴሉን አስመረቁ። የመጀመሪያው ስራ አስኪያጅም ሙሴ ፍሬድሪክ ሃል ነበረ። በኋላ ግን አቶ ዘለቃ አጋርዶ ተሾሙ። እንደ ሀገር አባባል ጣይቱ እጅ የሚያስቆረጥሙ ወጥ እያሰሩ ገበያ ሲጠብቁ ጠፋ። እንኳን ምግብ መብላት ከግሪኮ ሻይ ቤት ገብቶ ሻይ መጠጣት ነውር ነበርና ጣይቱ ጧት የሚሰሩት ወጥ ለሰራተኞቹ የማታራት ይሆን ጀመረ። የሚስታቸው ገበያ ማጣት ያሳሰባቸው አጼ ምኒልክ አንድ ቀን ከችሎት ሊነሱ ሲሉ በአካባቢያቸው ላሉ መኳንንቶች ጣይቱ ምግብ ቤት የሚሸጥ ቤት ከፍታለችና ኑ እንሂድና ልጋብዛችሁ ብለው ወሰዷቸው። መኳንንት በላጠጣና ምኒልክ 30 ብር ከፈሉ። በማግስቱ እንደተለመደው ገበያ ቢጠበቅ ጠፋ። ቀጥሎም ጠፋ። እንደገና ምኒልክ ሆቴል ገብቶ መብላት ነውር ያለ መሆኑን ለመኳንንቱ ገልጸው እንደገና ምሳ ጋበዙ። ሌላውም ቀን ሁሉንም ገበያ አልተገኘም። ቢጠበቅ ድርሽ የሚል ሰው ጠፋ። በሌላ ቀን ደግሞ አጼ ምኒልክ ከችሎት ሊነሱ ሲሉ በዙሪያቸው ላሉ መኳንንት ሰማችሁ ወዳጆቼ አሉ። በፈረንጅ ሀገር አንድ ቀን አንድ ሰው የጋበዘ እንደሆነ ያ የተጋበዘ ሰው በሌላ ቀን ደግሞ ብድሩን ይከፍላል፣ ብድሩን ካልከፈለ ግን እንደ ኖር ይቆጠርበታል ብለው ንግግራቸውን ሳይጨርሱ መኳንንቱ እርሶን ፈርተንና አፍረን ነው እንጂ የሚሆንልን ከሆነ የምኒልክን ብድር ለመመለስ እኔ ያለሁ እያለ ተራ በተራ ከሆቴል ቤት ምኒልክና ጣይቱን ይጋብዝ ጀመር። ገበያው እየደረ ሄደ። ምሳችንን اتهيجي هوتيل هيدن النبلا يميلو سلبزا سمو اتهيجي هوتيل تبالا.
አድማጮች የደወላችሁ በተቃጠለው በተጌጣይቱ ሆቴል ዙሪያ እንዳል ነገር እንደምትሉ የነገራችሁኛላችሁ ከዜና ወጃ በኋላ መደወል ስላላችሁ 11 ሰዓት ሆኗል። የሳምንቱን አበይት ዜና ቀጥለን እናሰማለን። የእንግሊዝ የፓርላማ አባላት የያዘሉክ ቡድን አቶ አንዳርጋቸው ጽጌ ከስር ለማስፈታት በሚቻልበት ሁኔታ ላይ ከኢትዮጵያ መንግስት ጋር ለመደራደር በቀጣይ ወር ወደ ኢትዮጵያ እንደሚሄድ ዘ ኢንዲፔንደንት የተሰኘው ጋዜጣ ዘግቧል። ሁሉንም የእንግሊዝ የፖለቲካ ፓርቲዎች በአባልነት ያዘው የፓርላማ አባላት የሰባዊ መብቶች ቡድን ምክትል ሊቀመንበር ጀርሚ ኮርባይን የሚመሩት የሎካ ቡድን ከሚመለከታቸው የኢትዮጵያ መንግስት ባለስልጣናት ጋር በመምከር የሞት ፍርዱ ተፈጻሚ እንዳይሆንና ግለሰቡ ከእስር እንዲፈቱ ለማስቻል እንደሚሰሩ ዘገባው አመልክቷል። አቶ አንዳርጋቸው ጽጌ እንግሊዛዊ ዜግነት ያላቸው እንደመሆኑ የእንግሊዝ መንግስት ጉዳዩን አጽንኦት ሰጥቶ መከታተልና ግለሰቡን ከሞት ማዳን ይጠበቅበታል ያሉት ኮርባይን ቡድኑ አቶ አንዳርጋቸውን ግልጽ ባልሆነና ተቀባይነት በሌለው የህግ አካሄድ ለእስር ተዳርገዋል ብሎ እንደሚያምን ገልጸዋል። የኢትዮጵያ መንግስት በበኩሉ አቶ አንዳርጋቸው ያሸባሪ ቡድን አባል ቢሆኑም በእስር ላይ ተገቢውን ክብካቤ ተደረገላቸው መሆኑን በተደጋጋሚ ይገልጻል። የእንግሊዝ የውጭ ጉዳይ ቢሮ ቃል አቀባይ በበኩላቸው የኢትዮጵያ መንግስት ባለፈው ናሴና ታሳስ ወር ላይ ከተደረጉት ሁለት የመንግስት ተወካዮች ጉብኝቶች ውጪ አቶ አንዳርጋቸው ጽጌን ለመጎብኘት እንዳንችል አግዶናል ብለዋል። የእንግሊዝ መንግስት የአቶ አንዳርጋቸው ጉዳይ በከፍተኛ ሁኔታ እንደሚያሳስበው ገልጸው በግለሰቡ ላይ ተጣለው የሞት ፍርድ ተፈጻሚ እንዳይሆን በኢትዮጵያ መንግስት ላይ ጫና ማድረጉ እንደሚቀጥሉ አስረድተዋል። በለንደን የኢትዮጵያ ኤምባሲ ቃል አቀባይ በበኩላቸው አቶ አንዳርጋቸው ጽጌ የኢትዮጵያ መንግስት ለማፍረስ የሚሰራ ሸባሪ ቡድን አባላቸው በእስር ላይ ሆነው ተገቢውን እንክብካቤ ተደረገላቸው ነው፣ እስረኞችን ማሰቃየት የሰብአዊ ድርጊት እንደመሆኑ በዛሬው ኢትዮጵያ ውስጥ ተግባራዊ የሚደረግ አይደለም ሲሉ መናገራቸው ተጠቁሟል። አምነስቲ ኢንተርናሽናል በቀርቡ ይፋ ያደረገው ሪፖርት ግን የፖለቲካ ፓርቲዎች አባላት ከቅርብ አመታት ወዲህ በመንግስት የጸጥታ ኃይሎች የሚፈጸምባቸው ስቃይ ያየለ መምጣቱን የሚያመለክት መሆኑን አክሎ ገልጿል። አቶ አንዳርጋቸው ጽጌ ባለፈው ወር እንግሊዝ ሀገር ወደምትገኘው ባለቤታቸው ስልክ ደውለው መገናኘታቸውን የጠቆመው ዘገባው በአብዛኛው ስለ ልጆቻቸው ጉዳይ እንዳወሩ፣ ደህንነታቸው እንደገለጹላቸው፣ እንዲሁም ለልጆቼ የማይሆን ተስፋ መስጠት አልፈልግም ማለታቸውን ጨምሮ ጋዜጣው ዘግቧል። የኤርትራ ፕሬዝዳንት ሳያስ አፈወርቅ ኢትዮጵያን በተመለከተ የሚጸጽተኝ ነገር አልሰራሁም ማለታቸው ተነገረ። ፕሬዝዳንቱ ይህን የተናገሩት ከሰሞኑ የተዋዱትን የኢትዮጵያ ህዝብ አርበኞች ግንባርና የግንቦት ሰባት ህዝባዊ ኃይል መሪዎችን ተቀብለው ባነጋገሩበት ወቅት ነው። ፕሬዝዳንቱ ለውህዱ ፓርቲ አመራሮች እንኳን ደስ ያላችሁ ከማለታቸው ባሻገር በኢትዮጵያ ኤርትራ ጉዳይ ሰፊ ንግግር ማድረጋቸውን በስፍራው የሚገኙት የኢሳት ባልደረቦች ገልጸዋል። ፕሬዝዳንት ሳያስ በነገራቸው ወቅት ተጨማሪ በርካታ ነጥቦችን ያነሱ ሲሆን የትግራይ ሪፐብሊክን ሊመሰርት የነበረውን ህወሓት ሐሳቡን እንዲቀይርና የትግራይን መገንጠል እንዲተው ከፍተኛ ስራ መስራታቸውን ተናግረዋል። ከዚህም በኋላ ማሽ ጠቅላይ ሚኒስትር መለስ ዜናዊ በወቅቱ ኢትዮጵያ ልትመራ ነው ያሏቸውን የዘር የጎሳ ፖለቲካ ባሳዩዋቸው ወቅት እሱ እንደማያስገድ ቢከራከሩም ሰሚ እንደማላገኙ በወቅቱ ተናግረዋል። በመጨረሻም ፕሬዝዳንቱ በተለይ ኢትዮጵያን ሆነ ኤርትራን በተመለከተ ሁለቱን አገሮች የሚጠቅም ተግባር ለማከናወን አመቺ የነበረው የሽግግር ወቅት ብዙም ሳይሰራበት ማለፉንና አሁን ለተፈጠሩት አንዳንድ ነገሮች መነሻ እንደሚሆን በመግለጽ በወቅቱ ጉዳዮችን በሙሉ ለማስተካከል ባለመቻላቸው በተወሰነ ኃላፊነት እንደሚወስዱ ተናግረዋል። ፕሬዝዳንቱ ከኢሳት ጋር ሰፊ ቃለ ምልልስ እንደሚያደርጉም እየተጠበቀ ነው። አንድነት ለፍትህና ለዲሞክራሲ ፓርቲ ከመድረክ ጋር በትብብር ከመያድና ከሰማያዊ ፓርቲ ጋር ደግሞ ውህደት ፈጥሮ ለመስራት ዝግጁ መሆኑን አስታወቀ። ፍኖተ ነጻነት የፓርቲውን የድርጅት ጉዳይ ኃላፊ አቶ ተክሌን ጠቅሶ እንደዘገበው የአንድነት ለፍትህና ለዲሞክራሲ ፓርቲ ስራ አስፈጻሚ ኮሚቴ ታህሳስ 25 ቀን 2007 ዓ.ም ተመረጠ ባደረገው ስብሰባ መጪውን ምርጫና ከምርጫው ጋር ተያይዞ ስለሚመጡ ጉዳዮች እንዲሁም ከምርጫው በኋላ ፓርቲዎች ሊኖራቸው ስለሚገባው ትብብርና ውህደት የሚያመቻች ኮሚቴ ተቋቁሟል። በስብሰባው ፓርቲዎች በትብብርና በውህደት መስራት እንዳለባቸው ስራ አስፈጻሚው መምከሩን የተናገሩት አቶ ተክሌ ፓርቲያቸው ከመድረክ ጋር በትብብር ከሰማያዊና ከሚያድ ጋር ደግሞ ውህደት ፈጥሮ ለመስራት ዝግጁ መሆኑን አስታውቀዋል። ተቃዋሚ ፓርቲዎች በገዢ ፓርቲ ላይ ጫና በማሳደር አሁን ካሉበት ደረጃ ወደፊት መሄድ የሚችሉት ተባብረው አለም ተዋደው ሲሰሩ ብቻ ነው ብሎ የሚያምኑ አብዛኛው የኢትዮጵያ ህዝብ ፓርቲዎቹ እንዲዋሃዱ አለም ተባብረው እንዲሰሩ ጥሪ ያደረገ ይገኛል። በተለይ በአሁን ወቅት ፓርቲዎቹ በመርጫ ቦርድ አማካኝነት እየደረሰባቸው ያለውን ከበድ ያለ ጫና ለመቋቋም ቢያንስ ተባብሮ መስራት አስፈላጊ እንደሆነ የሚመክሩ በርካቶች ናቸው። በሌላ በኩል ምርጫው ተቀረበበት በአሁን ወቅት ከፓርቲዎች ጋር ውዝግብ ውስጥ የገባው ምርጫ ቦርድ አንድነትና መያድ በሁለት ሳምንት ውስጥ ጠቅላላ ጉባኤ እንዲያደርጉ ውሳኔ ማሳለፉንና ሰማያዊ ፓርቲን ማስጠንቀቂያ መስጠቱን ነገር ኢትዮጵያ ዘግቧል። እንደ ጋዜጣው ዘገባ የቦርዱን ስብሰባ ረግጦ ከመውጣትም በላይ ይቅርታ ለመጠየቅ ፈቃደኛ አይደለም ላለው ሰማያዊ ፓርቲ የመጨረሻ ማስጠንቀቂያ መስጠቱን የገለጸው ቦርዱ ፓርቲው ማስጠንቀቂያውን የማያከብር ከሆነ ህጋዊ እርምጃ ወስዳለሁ ሲል ተናግሯል። አርበኞች ግንቦት 7 ለአንድነትና ለዲሞክራሲ ንቅናቄ ለኢትዮጵያ ህዝብና ለመከላከያ ሰራዊቱ ለተቃዋሚ ፓርቲዎች ጥሪ ያቀረበ። ንቅናቄው በግንቦት 7ና በአርበኞች ግንባር መካከለ የተደረገውን ውህደት አስመልክቶ ባወጣው መግለጫ እኛ መዋሃድ መወሰናችን ስንገልጽ በተናጠል ከመደረጉት በጋራ በሚደረጉ የትግል ጥረቶች ውጤታማ ይሆናሉ በሚል ብቻ ሳይሆን የተቃዋሚ ድርጅቶች በምንም አይነት ሁኔታ በሀገርና በህዝብ ደረጃ ትርጉም ያለው ስራ በጋራ መስራት አይችሉም የሚለውን አስከፊ ተመክሮና አመለካከት ለመስበር ጭምር ነው ብሏል። ከተናነሽ ድርጅቶች ዙሪያ ከመሽከረከሩ ሐሳቦች እና ስሜቶች ለመውጣትና ሀገራዊና ህዝባዊ የሆነውን ጉዳይ ለማስቀደም የወሰነ ማንኛውም ድርጅት አርበኞችና ግንቦት 7 እንደደረሱበት የውህደት ውሳኔ ወይም በሌሎች በጋራ ሊያሰሩ በሚችሉ ስምምነቶች አብሮ ለመስራት መወሰን የማይቻልበት ምንም ምክንያት አይታየንም ብሏል። ንቅናቄው በወያኔ አድሎ ስርዓት የተንገፈገፈና ትግሉን ለመከላከል የቆረጠ ማንኛውም ዜጋ የተገኘውን አጋጣሚ በመጠቀም ትግሉን መከላከል ይችላል ያለው አርበኞች ግንቦት 7 የኢትዮጵያ ህዝብ አንድነት የተነሳ ቀን ደግሞ የወያኔ ግባተ መሬት ይፈጸማል ብለን ከልብ እናምናለን ሲል የመተባበርን አንድነት በአጽንኦት ገልጿል። ንቅናቄው ለተቃዋሚ ድርጅቶች ባስተላለፈው መልእክት ዛሬ በአርበኞችና በግንቦት 7 የተጀመረው ጉዞ ውጤታማ በመሆን ሀገራዊና ታሪካዊ ትርጉም እንዲኖረው ሌሎችን በተግባር የምትንቀሳቀሱ ተቃዋሚ ድርጅቶች ወያኔን የማስወገድና ብሎም ሀገር የማረጋጋቱን ኃላፊነት በጋራ እንድንወስድ የሚያስችል መቀራረብ እንድናደርግ በውህደት በመሰረት ነው በአርበኞች ግንቦት 7 ለአንድነትና ዲሞክራሲ ንቅናቄ ስም ጥሪያችንን እናቀርባለን ብሏል። ንቅናቄው ለወታደራዊና ለፖሊስ ሰራዊት አባላት ባስተላለፈው መልእክት የወያኔን ዘረኛና አምባገነን እድሜ ለማሳጠርና ሁላችንንም በእኩልነት የምታስተናግድ ሀገር እንድትኖር የሰሞኑን ቆራጥ የአየር ኃይል መኮንኖች ያሳዩትን አርአያነት በመከተልና በተገኘው አጋጣሚና ሁኔታ በመጠቀም በየቦታው የሚደረገውን ትግል እንድትቀላቀሉ በሁሉ ድርጅታችን ስም ጥሪያችንን እናቀርባለን ብሏል። የጋዜጠኛ ተመስገን ደሳለኝ ወንድም በወታደሮች ተደበደበ። በዘዋይ ወህኒ ቤት የሚገኘው ወንድሙን ጋዜጠኛ ተመስገን ደሳለኝን ለመጠየቅ ሰሞኑን ወደ ወህኒ ያቀናው ወንድሙ በወህኒ ቤቱ በራፍ ላይ እንደደረሰው ታሪኩ ደሳለኝ በወህኒ ቤቱ ኃላፊና 8 በሚደርሱ ወታደሮች ድብደባ እንደደረሰበት አስታውቋል። ለተመስገን ይዞ የመጣውን ምግብ በወታደሮቹ መሬት ላይ ከመድፋታቸው በላይ በኪሱ ያዘውን ገንዘብ ወስደውበታል። ታሪኩ ከደረሰበት ድብደባ በላይ ወንድሙ ሳይጠይቅና የሚገኝበት ሁኔታ ሳይጣራ መመለሱ የበለጠ ህመም እንደፈጠረበት አስታውቋል። ከወራት በፊት የመንግስት ኮሙኒኬሽን ኃላፊ በሆኑት አቶ ሬድዋን ሁሴን ላይ በአሜሪካ በአንድ ገበያ ማዕከል ከፍተኛ ተቃውሞ ያሰሙት ወጣቶች ከክስ ነጻ መባላቸው ተሰምቷል። አቶ ሬድዋን ሁሴን ክብሬ ተነክቶብኛል፣ ስድብ ተሰድቤያለሁ ብለው በአሜሪካ ፍርድ ቤት ክስ ቢያቀርቡም ለወራት ክሱን ሲመረምር የነበረው ፍርድ ቤት ክሱን ውድቅ ማድረጉን ወጣቶቹ ገልጸዋል። ይህ የመናገር ነጻነት ያለበት ሀገር ነው ያሉት ወጣቶቹ ተቃውሞአቸው በባለስልጣናቱ ላይ መቼም ቢሆን ተጠናክሮ እንደሚቀጥልም አስታውቀዋል። በመፈንቅለ መንግስት ሙከራ ተከሰው የተፈረደባቸውና ዘዋይ ማረሚያ ቤት የሚገኙ ከፍተኛ ጦር መኮንኖች ከታሰሩበት የጨለማ ክፍል ተወስደው ይደረሱበት እንደጠፋ ሲገለጽ በወቅቱም በእስር ቤቱ ግቢ ውስጥ ተኩስ እንደተከፈተና ሁለቱ ከፍተኛ መኮንኖች በጥይት መመታታቸው ተዘግቧል። ከዚሁ ከዘዋይ የጨለማ እስር ቤት ቁጥር 8 ከተወሰዱት መካከል ኮሎኔል ደመሰውና ኮሎኔል አለሙ ጌትነት ላይ ተኩስ ተከፍቶባቸው እንደቆሰሉ ተነግሯል። በዚሁ በእስረኞቹ ላይ ተኩስ በመክፈት ጉዳት ያደረሱት የፖሊስና የደህንነት አባላት ስም ዝርዝር አብሮ ይፋ ሲደረግ ከነዚህ መካከል ኮማንደር አሰፋ ኪዳኔ፣ ኮማንደር በተከል ገብረ መስቀል፣ ኮማንደር ቢናም ኃይሌ፣ ኮማንደር ገብረ ኪዳን መድን እንዲሁም ኢንስፔክተር ገብረ ህይወት በየነና ኢንስፔክተር ግዴ ተጫኔ መሆናቸው ታውቋል። በታሳሪዎቹ ላይ ተኩስ የተከፈተበት ምክንያት ያልታወቀ ሲሆን ዘግይቶ በወጣ ዜና ኮሎኔል አለሙ ጌትነት በፖሊስ ሆስፒታል እየታከሙ መሆኑ ተነግሯል። ኮሎኔሉ ደምሰው ደግሞ የት እንዳሉ ለጊዜው አልታወቀም። የሰዓቱ ዜና በዚሁ አበቃ። ወደ ሙዚቃው እንመለሳለን። ቀደም ባቀረብነው ዘገባ ላይ በጣይቱ ዙሪያ አንዳንድ ምለው ነገር አለኝ ያለው አድማጭ መስመር ላይ ያለው ሃሎ፣ ጤና ይስጥልኝ።
ጤና ይስጥልኝ።
ሰላም ሰላም፣ እንደምን አረፈዱ?
እግዚአብሔር ይመስገን።
እንኳን አደረሳችሁ።
እንኳን አደረሳችሁ። አሜን። ጣይቱ ሆቴልን መቃጠል በተመለከተ በጣም ካዘኑት ሰዎች በጣም አንዷ ነኝ። በሁለት መንገድ፣ አንድ በጣም የጣይቱ ሰው ነኝ። ብዙ ነገር እዛ አካባቢ ያጠናለሁ ብዬ አስባለሁ። የክሪስታውቲን መጽሐፍ ታውቁት እንደሆነ በአማርኛ የሚተረጎምበትን መንገድ ለብቻ ይጣጣራለሁ። ቢሆን በጋራ ቢደረግ ጥሩ ነው። ግን የጣይቱ ሆቴልን በተመለከተ ቅድም አቅራቢዋ ስትናገር የጣይቱ ሆቴል የሞተው የተሸጠለት ነው ያለችው ስህተት ነው። የጣይቱ ሆቴል ከተሸጠ በኋላ በጣም ጥሩ ተሻሽሎ ነው። ማን ይግዛው ምን ይሁን ያን ነገር አላውቅም። እኔ ልመሰክር የምፈልገው አሁን የጣይቱ ሆቴል የነበረበት ሁኔታ ጃዛም ባለ ወጣት ሰዓሊዎች ከጀርባ እንደ ጠጠር ፈሰው ነው የሚባለው ከጀርባ ይስላሉ። የስዕል ኤግዚቢሽን በጣም ይካሄዳል። የቬጋን የቡፌ አይነት የምግብ በቃ ልነግርህ አልችልም። እኔ እዛ ስደርስ በቃ ያ ነው ቅጥል ያደረገኝ ይሄ ነገር ተቃጠለ ብዬ። በጣም በመንግስት የተያዘ ሆቴል አለ፣ ራስ ሆቴል የሚባለው። እኔ መንግስት የፈለገው ሊል ይችላል። በዚህ ያንን ሆቴልና ይሄን ሆቴል ብታወዳድረው ማመን አልችልም። በደንብ አድርገው ቅርስን በደንብ አድርገው ነው የያዙት። ይሄንን ሆቴል
ወደ ግል መተላለፉ ጥሩ ነው ይላሉ እርስዎ?
ጥሩ አድርገው ስለያዙት እኔ
ማለት መንግስት ቅርስ አድርጎ እንደ ሌሎች የቅርስ ተቋሞች አድርጎ ቢይዝ ጥሩ አይደለም። ከተበቃው ማንጻር ከሌሎች ነገሮች ማንጻር
እንግዲህ ያው ለምን ራስ ሆቴል ፍርስርስ እኮ ወጥቷል
እንደው ልክ ነው ግን ያው መቼም ሐላፊነቱን በአግባቡ ያለ መወጣቱ ነገር እንዳለ ይሆናል እንጂ መንግስት እንደአነት እንግዲህ እርሶም በዚህ በአውሮፓም ወጪው ዓለም እንደሚያውት ለቅርስ ላይ ያለውን ከፍተኛ ትኩረት እንዴት እንደሚሰጡ ያቃሉና ያ ያው ያ ነገር እንዳለ ሆኖ ማለት ነው።
አዎ ግን እኔ ያንን እዛ ጋር ሳልገባ ግን ይሄ ሰው እነዚህ ማን እንደሆነ የያዘው ሰው በጣም ጥሩ ነው ያዘው እንኳን ተሸጠ ነው ነው የምለው እንዴ ተሁኖ ለሊያዝ እንኳን ሆነ ነው የምለው ሌላው ነገር ውስጥ አልገባም። እንግዲህ አሁን እዚህ ላይ እንዴት ተሸጠ ተተርፎበታል ምን ተብሎ ብዙ ነገር ውስጥ ልንገባ እንችላለን። የጣይቱ ሆቴል ስታተስ ግን በጣም በጥሩ ተጠብቋል። እውነትን እውነት ብሎ መመስከር ነው የሚሻለው። ለምን ይሄንን እንዳልኩልን ገር አሁን እኔ አንዲት ትንሽ ክሊኒክ አለችኝ ምን ብለው ጽፈዋል ሰዎች ትሮንግ ስቴሪሊሴራ ታቃለ ሰዎችን ማህፀን በግድ እያዘጋጅ ወደ ሳውዲ አረቢያ የሚልክ ክሊኒክ ነው ብለው ጽፈዋል። የፈለገው ይሁን እኔ እንደሰው አንድ ኢንስቲትዩሽን ኢትዮጵያ ውስጥ ስላለ ብቻ ስራ ሁሉ መጥፎ ነው ብሎ መናገር ጥሩ አይደለም ልልህ ነው። አሁን መቃጠሉ አሁን ልመለከት ሞከርኩኝ ሁሉ ነገሮች የምንሰማቸው መቃጠሉ ከመሸጡ ጋር አይወዳደርብኝ ባካችሁ።
ልክ ነው እንደው ነገሩን ለማንሳት ነው ቅርሶች ቅርስ የሆኑ ነገሮች በመንግስት እንክብካቤ ይደረግላቸው የሚለው ነገር አጽንኦት ለመስጠት ነው።
ካልቻለስ መንግስት
እንግዲህ መንግስት እንደሚያቆጥ ብዙ ከፍተኛ ባጀት ነው የሚወጣው በእንደዚህ አይነት መንገድ ምናልባት ዝርዝሩን አውቆት ይሆናል እንጂ ብዙ ባጀት ብዙ ገንዘብ ነው የሚመጣው። ከቱሪስቶች በየአመቱ በጣም በርካታ ገንዘብ ይሰበሰባል። ያ ገንዘብ ተመልሶ ለቅርስ ጥበቃ መዋል ሲገባው ለተለያዩ ብክነቶች ወይም ለሌሎች በርካታ ነገሮች ይውላል። እንግዲህ ይሄንን በዝርዝር እንመለስበታለን። እንግዲህ
ግን የጣይቱ ሆቴል ስታተስ በተመለከተ በጣም በጥሩ ከውጭ ሀገር የሄዱ ሰዎች ነው መሰለኝ ያዙት መሰለኝ።
አዎ አዎ
በጣም ጥሩ አድርገው ነበር ያዙት ልንገርህ።
እንግዲህ ጥሩ እርሶ ያዩትን መስከረዋል ሌሎችም ያዩትን ይመሰክራሉ። አመሰግናለሁ እርሶን በጣም
እድሉን ስለሰጠኝ በጣም አመሰግናለሁ።
እሺ መልካም ጊዜ። እሺ
ኢትዮጵያ ባሁን ጊዜ ካለም ሀገሮች ሁሉ በፕሬስ ነጻነት የመጨረሻው ምዕራፍ ይዛ የምትገኝ ሀገር ናት። ሁሉም የሚዲያ ወታሮች በመንግስት ቁጥጥር ስር ውለው ይገኛሉ። ይህን ለመስበር ኢሳት ላለፉት 4 አመታት አማራጭ ሚዲያ ሆኖ ሲያገለግል ቆይቷል። እርሶስ ኢሳት የኢትዮጵያ ህዝብ አይንና ጆሮ ሆኖ እንዲቀጥል ይፈልጋሉ? እንግዲያውስ ለኢሳት ቋሚ የገንዘብ እርዳታ በማድረግ ድርሻውን ይወጡ።
ዳሩ ቢመስልም የማይቻል ሊነጋጋስ ይችላል
የሚሰጡትን የገንዘብ ድጋፍ በቀጥታ ወደ ስዊድን ድጋፍ ኮሚቴ ባንክ ቁጥር 2700757738 በመላክ ኢሳትን ያጠናክሩ። ለበለጠ መረጃ በስልክ ቁጥር 073-34-8099 መደወል ይችላል።
ሳብራይ ሞላከን ይገራላችሁ ባዶርካን።
የስዊድን የኢሳት ድጋፍ ኮሚቴ
ነታችን በብራን ተጣይ ፋቅም ይተገብራል የኢሳትም
ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። በእርሱ ደስ የሚለኝ የሞደው ልጄ ይህ ነው። የማቴዎስ ወንጌል ምዕራፍ 3 ቁጥር 16 ታላቅ መንፈሳዊ ጥሪ በስቶኮልምና በዙሪያዋ ለምትኖሩ የኢትዮጵያ ኦርቶዶክስ ተዋህዶ እምነት ተከታዮች በሙሉ እሁድ ጥር 24 2007 ዓ.ም ወይም ፌብሩዋሪ 1 2015 በሶሎንቱና ደብረ ቅዱሳን ቅድስት ማርያም ቤተክርስቲያን የጥምቀት የቃና ዘገሊላ እና የአስተርዮ ቅድስት ማርያም አመታዊ ክብረ በዓል በታላቅ መንፈሳዊ ድምቀት ለማክበር እነሆ በዝግጅት ላይ እንገኛለን። በዚሁ ዕለት
አድማጮች ማስተዋቂያው አሁን የቤተክርስቲያኑ ማስተዋቂያ ስናስተላልፍ መልሶ ጠፍቶብን ነው። እስቲ መልሰን ማስተዋቂያውን ለማሰማት እንሞክራለን።
በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። በእርሱ ደስ የሚለኝ የሞደው ልጄ ይህ ነው። የማቴዎስ ወንጌል ምዕራፍ 3 ቁጥር 16 ታላቅ መንፈሳዊ ጥሪ በስቶኮልምና በዙሪያዋ ለምትኖሩ የኢትዮጵያ ኦርቶዶክስ ተዋህዶ እምነት ተከታዮች በሙሉ እሁድ ጥር 24 2007 ዓ.ም ወይም ፌብሩዋሪ 1 2015 በሶሎምቱና ደብረ ቅዱሳን ቅድስት ማርያም ቤተክርስቲያን የጥምቀት የቃና ዘገሊላ እና የአስተርዮ ቅድስት ማርያም አመታዊ ክብረ በዓል በታላቅ መንፈሳዊ ድምቀት ለማክበር እነሆ በዝግጅት ላይ እንገኛለን። በዚሁ ዕለት ብፁዓን ሊቃነ ጳጳሳት ጥሪ የተደረገላቸው ሊቃውንተ ቤተክርስቲያን ካህናት አባቶችና ሰባኪያነ ወንጌል እንዲሁም የሰንበት ትምህርት ቤት መዘምራንና ምእመናን በተገኙበት ከሌሊቱ 3 ሰዓት ጀምሮ የማህሌትና የጸሎት አገልግሎት ይጀምራል። ከጠዋቱ 8 ሰዓት እስከ 10 ሰዓት ሥርዓተ ቅዳሴው ይከናወናል። ከዚያ በኋላ ታቦተ ሕጉን አውጥተን ባህረ ጥምቀቱ ተባርኮ ሥርዓተ ጥምቀቱ ይከናወናል። ስለዚህ ሁላችንም ከዚህ ታላቅ መንፈሳዊ በረከት እንድንካፈል ስንል በታላቅ መንፈሳዊ ትህትና ጥሪያችንን እናስተላልፋለን። የሶሎምቱና ደብረ ቅዱሳን ቅድስት ማርያም ቤተክርስቲያን አስተዳደር የሰበካ ጉባኤ ጽሕፈት ቤት አድራሻ ሶሎምቱና ኦትሲክት በገን 8 ነው።
አድማጮች በመከታተል ላይ ያላችሁ እዚ ከስቶክሆልም ከስዊድን ስቶክሆልም የሚተላለፈው የኢትዮጵያ ድምጽ ሬዲዮ ነው። አሁን እንግዲህ ወደ አገር ቤት ደውለን እንግዳ መስመር ላይ አግኝተናል ይመስለኛል። ሃሎ ጠና ይስጥልኝ።
አንጃይ መስከን ታይስ።
እስቲ ራስን አስተዋውቅ ለአድማጮቻችን።
እሺ ዮናታን ተስፋይ የሰማይ ፓርቲ ህዝብ ግንኙነት ኃላፊ።
በጣም አመሰግናለሁ ዮናታን የሰማይ ፓርቲ ህዝብ ግንኙነት ኃላፊ። እንግዲህ በአንዳንድ ነጥቦች ላይ አጠር ያለ ቆይታ እንድናደርግ ነው። አመሰግናለሁ በድጋሚ። እንግዲህ በደሌላ ጥያቄ ከመሄዳችን በፊት ዛሬ ያው የጥምቀት በዓል ዋዜማ ነው፣ እናንተንም እንኳን አደረሳችሁ እንላለን። ከዚህ ከጥምቀት በዓል ጋር በተያያዘ አሜን አሜን። ከዚህ ከጥምቀት በዓል ጋር በተያያዘ ወደ ሌላ ፖለቲካዊ ነገሮች ከመግባታችን በፊት የሰማያዊ ቲሸርት በተለይ ለጥምቀት አከባበር ወጣቶች በየአካባቢው የተለያዩ የራሳቸውን እንቅስቃሴ ያደርጋሉ። የራሳቸውን ቲሸርት በመመረጥ የተለያዩ ጥቅሶችን በማድረግ እና ከሰሞኑ እንደው የዜና ሁኔታ ዜና ሆኖ ነበር የሰማያዊ ቲሸርትን እንደ ቲሸርት ለዚህ ለጥምቀት በዓል አከባበር መልበስ አይቻልም የሚል ነገር። እስቲ ስለሱ መታቀውን አስረዳን እስቲ።
ጥሩ። ያው ሰሞኑን ዜና ሆኖ ነበር የተነበበው እንዳልከው ብዙ ልጆችም ትውቅም እንዲሁ ደግሞ ነገሩንም ለሚዲያም እንዲበቃና ህዝቡም እንዲያውቀው ለማጋራትም ይደውሉልን ነበር። በአካል የምናገኛቸው ነበር እና አንዳች አይነት መንፈስ አለ። ያው ሁሉም ሰው እንደሚረዳው ከዚህ በፊትም የ97 ላይ ይመስለኛል የክንችት ምልክት የነበረው ጉዳት በጣም ፍርሃትን ፈጥሮ የጊዮርጊስ ደጋፊዎችን ጭምር ብዙ ዋጋ አስከፍሏቸው ነበር። አሁን ደግሞ በዚህ ዘመን አሁን ባለንበት ዓመተ ምህረት ማለት ነው የምርጫ ዓመት ስለሆነ ከዛ ጋር ተያይዞ የሰማያዊ ፓርቲ እንቅስቃሴ ደግሞ ዘመሽ የህዝቡ አካባቢ ያለውን ፍርሃት መክረብ ስለቻለ በዛም ደረጃ ደስ የሚያሰኝ ኢንቴግሪቲም ስለ እንትን ስላለ ፍርሃት በደንብ እንደገባው ያስታውቃል ያለው ሰዓት አሁን ማለት ነው። ምክንያቱም የሚያደርገው እያንዳንዱ እንቅስቃሴ የህዝቡ ድጋፍ እንደሌለበት የሚገነዘብ ይመስለኛል። በዚህም አልበዛ ስለዚህ የሚደረገው እንቅስቃሴ በሙላ ህዝቡ በራሱ እየባሰው እየመረረው እና ያንን የሚገልጽበት የተለያየ መንገድ እንደፈለገ በራሱ ተነሳሽነት ለውጥን እንደሚፈልግ ህዝቡ ያውቃል፣ ግን አምኖ መቀበል ይቸግረዋል። ስለዚህም አንዳንድ እንደ ሰማያዊ ፓርቲ ያለ ገፊ ኃይል አለ ብሎ ነው የሚያስበው። ስለዚህ እሱ በራሱ አንድ ቅዠት የሆነበት ነገር ነው እና ሰማያዊ ቀለሙ በራሱ እያስጠላው የመጣ ይመስለኛል። እንደሆነም አንድ ስጋት አለኝ እኔ በቅርብ ጊዜ ውስጥ የፖሊስ ልብስንም እንዳያስቀይር የምንሰማቸው ነገሮች አንጻር ማለት ነው። እና እኔ በእኔ አስተያየት እንትኑ ነው በቃ የራሱን ጥላም ወደማያምንበት ደረጃ ላይ መድረሱ ነው። ስርዓቱ በራሱ ውስጡ ያለው ነገር እንደበሰበሰ እና ከዚሁም ተቀባይነትን ታጣ በራሱ መንገድ እየመሰከረልን ያለው እና ያን እያየን ያለ ነው። አሁን በዛ ሁኔታ ውስጥ ነው እንግዲህ ጥምቀትን ያከበርን የምናሳልፈው ይመስለኛል።
አመሰግናለሁ። ወደ ሌላ ጥያቄ ሳልፍ ባለፈው ይመስለኛል ሰማያዊ ፓርቲ የህዝቡን ሰላም ለማደፍረስ ለሚያደርገው እንቅስቃሴ በሚል መረጃ ስጡኝ የሚል ቅጽ አይነት ነገር ለነዋሪዎች ተበትኗል ወይም እየተበተነ ነው የሚባል ነገር ነበር። እስቲ ስለሱስ የምትለን ነገር?
አዎ፣ ይሄ እንግዲህ ተያይዞ ቅድም ካነሳሁት ነገር ጋር በተወሰነ መልኩ ያለው ምንድን ነው ያለፉት 3 አመታት ውስጥ ነው እንግዲህ ተመስጦ እንቅስቃሴ ማድረግ የጀመረባቸው አመታት። ከዚህ በፊት ኦልሞስት ለ 7-8 አመታት ያህል ከ97 በኋላ ማለት ህዝቡን ወደ ፍርሃት በፍርሃት ሸብቦ ተደላድሎ በአገዛዝ ስርዓት ውስጥ በምቾት ውስጥ ያለ ስርዓት ነው አሁን ያለው ስርዓት እና ማንም አይነቀንቀኝም። ይህንንም በፍርሃት ውስጥ ያለ ህዝብ ማንም ከዚህ ውስጥ የሚያወጣ የለም የሚል መንፈስ ውስጥ ነበረ እየተንቀሳቀሰ ያለው። አንዳንድ ጊዜ በሚዲያዎችም እንደምንሰማው ለ40 አመት ለ50 አመት እየነደፈ ወጭ ምን ያህል እሱ አሱ ቅዱስ ታማኒ ነው ተግባራዊ ነው የሚለውን ትተን ነው ማለት ነው የሚያወራ ፕሮፓጋንዳ የሚነዛ ሰዓት ያለው እና በዚህ መሀል እንግዲህ ሰማያዊ ጊዜው ነው ድምፅ መሆን ችሏል። በየአካባቢ ያለውን ብሶት በየአካባቢ ያለውን ምሬት በአደባባይ እየወጣ ዋጋ እየከፈለ አባላቶቹም አመራሮቹም ጭምር እየታሰሩ እየተፈቱ እየተደበደቡ ትግል ማለት የሚፈልገው ወይም አሁን ያለው ስርዓት ያለ መስዋዕትነት እንደማይወርድ ያንን ማሳየት ተችሏል እና በህብረተሰቡም ዘንድ ያለውን ፍርሃት መክሰብ ተችሏል። ስለዚህ ይሄ ትልቁ ያለው ስርዓት ፖሊሲን ማናጋት ነው አድርገን የምንወስደው እኛ። ምክንያቱም ቅድም እንዳልኩ ባለፉት ከ97 በኋላ ባለፉት ኦልሞስት 10 አመት የሆነው ነው እዚህ ውስጥ በፍርሃት ተደላግሎ ማነው ህዝቡን ፍርሃት ውስጥ ከቶ ተደላግሎ የተቀመጠ አካል አንድ ሀይል ሲመጣ እና ይህ ፍርሃት ምንም ማለት እንዳልሆነ እና መስዋዕት ወይም ለመስዋዕትነት እንደማይገኝ በማስተማር በማነቃነቅ አርያም ሆኖ ከፊት ተሰልፎ ዋጋ እየከፈሉ ይህንን የፍርሃት ቀንበር ሰብሮ መውጣት ተግብያም ናለውኝ እና በዚህ ሁኔታ ውስጥ ይህን እንቅስቃሴ ስር ከሰደደ እና በዚሁ ከቀጠለ እቺ ትንሽ የተስፋ ፍንጣቂ በጣም ተጋግላ እና ተስፋፍታ በመላው ሀገሪቱ ህዝብ የመነቃቃትና የራሱን እርምጃ የራሱን የስልጣን ባለቤት የመሆን ትግል ውሳኔ እንዲያካሂድ ስለሚገፋፋ አሁን ያለውን እንቅስቃሴ ለትንሽ ሰበብ እየፈላለጉና ወይም አንዳንድ ኤክስኪውስ ፈልጎ ማኮላሸት ያለሙ እንደሆነ ነው የሚያሳየው። ይህ ለማንም ህብረተሰብ ግልጽ ይመስለኛል። ለማንም በራሽናሊዝም ማሰብ ለሚችል ሰው ግልጽ ነው እና የዛ ውጤት ነው የተበተነው። ግልጽ ምክንያት የመፈለግ ፓርቲው ሰላማዊ ሰልፍ ህገ መንግስት የተቀመጠለትን መብቱን ኤክሰርሳይዝ በሚያደርግበት ጊዜ ሁከት ለማስነሳት አስቧል። ሶ ምን ይደረግ፣ ይህንን ፓርቲ ፍርሃት እየገፈፈ ስለሆነ አኮላሽተ ነው ህዝቡ ወደ ቀደመ ሁኔታ ይመለስ የሚል ነገር ያዘለ መልእክት ነው ያለው። ግን እሱ ላይ ለኛ አሁን በሁሉም አቅጣጫ አንድም የመረጃ ዘመን ነው። ብዙዎቻችሁ እዚህም ካለን የበለጠ መረጃው እንደሚደርሳችሁ ተስፋ አደርጋለሁ ይህን የምትከታተሉ እና ወደ ኋላ የሚመለስበት ጊዜ ስላልሆነ ያን ከቁብ የምንቆጥረውም አይደለም። እኛም ዛጋ ነው ለመልሶ ለህዝብ የተሰጣቸውም ሰዎች ለህዝብ ይፋ ሲያደርጉት ይህንን ስርዓት ለማጋለጥ ባለመመልኩ ነው እና ይህን ይመስላል።
አመሰግናለሁ። ወደ ሌላ ነገር ሳልፍ ደግሞ ሰማያዊ ፓርቲ በተለይ ከምርጫ ቦርድ ጋር የገባበት ውዝግብ አንዱ የሚጠቀስ ነው። በዚሁ በነበረው ሰጥ አገባ እነሱ ምርጫ ቦርድ ያዘጋጇቸው የተለያዩ ነገሮች ፓርቲው እየረገጠ ወጣ፣ ህገ ወጥ ነው፣ ትብብር መስርቷል ፈቃድ ሳይኖረው በሚል ብዙ ነገሮች ውንጀላ አቀርቦበታል። በዚህም ምርጫ ቦርድ ማስጠንቀቂያ ሰጥቻለሁ ወይ መጨረሻ ማስጠንቀቂያ የሚል ነገር አለ። ከምርጫ ቦርድ ጋር የገባችሁበት ውዝግብ እንዴት ነው የሚታየው?
እንደ ውዝግብ ከሆነ ያው ውስጭ ብለህ ነው ሰት ነግግሉም እንዲመች እስቲ ከንትኑ ልጀምር። ይሄ መቼም ምርጫ ቦርድ እጅግ ያስፈራው አክቹዋሊ ምርጫ ቦርድ ብለን ምርጫ ቦርድ እንዳንድ ተቋም እውቅና ስትያስፈልግ አይመስለኝ እንደው እዛ ስርዓት ውስጥ ሸርምን አድሬስ እናድርገው ብለን ነው እንጂ ዋናው ያው የሚዘውረው ኢህአዴግ ስለሆነ በዛ ውስጥ ምንድን ነው የምናየው ነው። ኢህአዴግ አንድ ያስፈራው ነገር አለ። ይብዛ ሚነስም ተጽዕኖ የፈጠረው ተጽዕኖ የችንም ያህል በተለያየ ሰው በተለያየ ግምት ሊወሰድ ይችላል። ይሄ 9 ፓርቲዎች በመሆን ሰማያዊ እዛ ውስጥ አለ የሚያደርጉት እንቅስቃሴ አለ ነጻነት ለፍትሐዊ ምርጫ በሚል እና በዚህ እንቅስቃሴ ውስጥ አንዳች አይነት መነቃቃትን እየፈጠረ ነው ያለው በፖለቲካ ምህዳሩ ላይ ማለት ነው። በአጠቃላይ ባለው መንፈስም ትግሉ መንፈስም ላይ ማለት ነው። ስለዚህ ይህንን እንዲፈርስ ይፈልጋል። ለረዥም ዓመታት በተለያዩ በደጋፊዎችም አጠቃላይ ለውጥ ፈላጊ በሆነ ኢትዮጵያ ላይ ሁላ ተባበሩ ተባበሩ የሚል ከፍተኛ ግፊት ነበረ እና ያንንም የፖለቲካ መልስ የሰጠ እንቅስቃሴ እየተካሄደ ነበር። እዚህም ሂደት ውስጥ እስካለኝ እውቀት ድረስ እዚህ ዘጠኝ ውስጥ ያልታቀፉትን መድረክና አንድነት የመሳሰሉ ፓርቲዎችም ወደዚህ የመግባት አስማሚያ እየታዩባቸው እና ይህንንም ተቀላቅለው ለፊት ሳነዱ ሲፈቀድም ግን አሁን ካለው ከሚከሰተው ዳይናሚዝም የተነሳ አርቀው ነበር እና ወደዚህ የመለስ አስማሚያ ሲታይ እጅግ ፍርሃትን ያጫረ ነገር ነው በገዢው መንግስት በኩል። ስለዚህ ይህን ነገር ቶሎ በጊዜ እንዲጠፋ ካልተደረገ በስተቀር እረፍት የሚያገኙ አይሆኑም እነሱ እና ፖለቲካዊ አንደምታው ነው ጎልቶ የሚታየው። ይህ ትብብር ህጋዊ አይደለም ይላል ክሱ። እኔ እስከሚገባኝ ድረስ የህግም ሰው ባሉም ኮመን ሴንስ ነው አንድ ነገር በህግ እስካልተከለከለ ድረስ እንደተፈቀደ ይቆጠራል የሚል ነው ያለኝ ግንዛቤ። በፓርቲያችንም በኩል ይህ ግንዛቤ ነው ያለው እና በዚህ ትብብር ውስጥ የምንሰራው ስራ የምርጫ ቦርድን እውቅና የሚፈልግ ወይም የምርጫ ቦርድን ግልጋሎት የሚያስፈልገው ነገር አልነበረም። ግን የግዴታ እኔ ካልዘባረኩበት እኔ እጄን አስገብቼ ካልፈተፈትኩት በሚመስል መልኩ እኔ እውቅና አልሰጠሁትም ህጋዊ አይደለም የሚል አካሄድ እየሄዱ ነው ያሉት። ይህን ፍጹም እንቀበለው አይደለም ቅድም ባልኩት መልኩ ማለት ነው። ህግ እስካልተከለከለ ድረስ እንደተፈቀደ ይቆጠራል። ከዛም ባለፈ ደግሞ እውነትም ትብብሩ እንደው በውስጡ በምርጫን ጉዳይ ላይ ይሁን ከዛም ባለፈ በአጠቃላይ በሀገራዊ ሂደት ሁለት መልክ ነው አስቀምጦ የሚንቀሳቀሰው። ዋነኛው በምርጫ ጉዳይ ላይ እየተስማሙ የህዝብን ድምፅ ሳይሻሙ ኢፍ ዴር ኢዝ ጎይንግ ቱ ቢ አን ኤሌክሽን ማለት ነው ድምፅ ሳይሻሙ አልፎም ደግሞ ለውጡ ሲመጣ አይቀሬ የሆነው ለውጡ ሲመጣ ከዛ በኋላ በምን መልኩ መሄድ ይቻላል የሚለውም ላይ እየመከሩ ነው የሚሰሩት። እዚህ ደግሞ የምርጫ ቦርድ እውቅና ያስፈልጋቸውም። አንድ ምልክት አስገብተው በዚህ ምልክት እንወዳደር አንድ ላይ አላሉም። ደግሞ ምርጫ ቦርድ ላይ ጠቅላላ ጉባኤ አቋቁመናል ይሄ ነው አመራራችን ብለው እንዲታወቅ አላስፈለጉም። መተዳደሪያ ደንብም የለውም። አን ኤክሰፕት በጋራ ለመስራት የሚያስችሉ እንቅስቃሴ ይሄ አክሽን ተኮር የሆነውን ብቻ ሰነድ በእርግጥ አለ። እዚህ ያ ከሆነ ዘንዳ ምርጫ ቦርድ በዚህ ውስጥ የሚያገባው ነገር አልነበረም። ግን ቅድም እንዳልኩት ያው ኢህአዴግ ፍርሃት ስላለው እና ሁሉ ነገር ላይ ጭን አስገብቼ ልፈትፍት ስለሚል ያንን ነው በተግባር ያለ እያየ ነው። እኛም እንግዲህ ህግን ጠቅሰን አዋጅን ጠቅሰን በደብዳቤያችን መልሰናል። ሌላው አንተ የሚያነሳው ይህ ስብሰባ ረግጦ መውጣት ነው። እንግዲህ ይሄ ድንቁርና ካልሆነ በስተቀር የትኛውም ዓለም አንድ ስብሰባ ሲካሄድ በአጀንዳው ላይ ካልተስማማ በጋራ ቁጭ ብለህ የምትነጋገርበት አጀንዳ ከሌለ እዛ ስብሰባ ላይ ቁጭ ብለህ ጊዜ የምታጠፋበት ነገር አይታየኝም። ሰማያዊም ይሄንን ውሳኔ ሲወስን በዛ መልኩ ይሄ ነገር ከመፈጠሩም በፊት በፓርቲውም ማዕከል ደረጃ ተነጋግረንበት ነው ችንን ወደዛ ይላክ ነው። እዛም በሄዱ ጊዜ እንዲነጋገር ለምሳሌ አሁን ይሄ ምንድን ነው የጊዜ ሰሌዳው። እዛ ቀጥሎ ደግሞ ሁለተኛው ስብሰባ የገንዘብ ክፍሉ ቀመር። እኛ እነዚህ ሁለቱ ነገሮች እጅግ በጣም ኤሌመንታሪ የሆኑ በጣም ያን ያህል ቁጭ ብሎ ፓርቲዎች እንዲወያዩ የሚያስፈልጋቸው ጉዳዮች ናቸው ብለን አናምንም። አማኒ የሆነ ትራንስፓረንሲ ያለው ምርጫ ቦርድ ቢኖረን ኖሩ እነዚህን ጉዳዮች ያለ ፓርቲዎቹ ውይይት በዛው በምርጫ ቦርድ ውስጥ ሊያልቅና ለእኛ በደብዳቤም ጭምር ሊያሳውቁን የሚችሉ አይነት ጉዳዮች ናቸው። ስለዚህ እነዚህ ነገሮች እንደ አጀንዳ ተነሱ የድራማ መሆን አንፈልግም፣ የድራማው አካል መሆን አንፈልግም። በእውነት እዚህ ሀገር ምርጫ የሚካሄድ ከሆነ መጀመሪያ የህዝቡ የስልጣን ባለቤት መሆን አለበት። በዛ ዙሪያ ሁሉም ኢህአዴግንም ጨምሮ ልብ ካለው ቁጭ ብሎ የሚነጋገርበት መድረክ እንዲፈጠር ያስፈልጋል። ይህን ደግሞ ካለው በህግ ከተሰጠው ስልጣን አንጻር ምርጫ ቦርድ የመስራት ግዴታ ኃላፊነትም አለበት። ስለዚህ በዚህ ጉዳይ እንወያይ ብለን ጥያቄያችንን አንስተን ተቀባይነት ስላላገኘ ከአንድም ሶስት ጊዜ ስብሰባዎችን እየተውን ሄደናል። መድረኮችም ግን ይህንን መሴጅ ለማስተላለፍ ተጠቅመንባቸዋል። በዛም ደረጃ እንግዲህ ስጋትን እንደፈጠረ የምናየው ከተላከልን ደብዳቤ ነው እና ይህን በሚመስል ሂደት ውስጥ ነው ያለፈው። በኋላ ይቅርታ ጠይቁኝ አለ። ይህ እንግዲህ ሁሉ የሚገነዘበው ትንሽ አስቂኝም ግርምትንም የፈጠረ ነገር ነው። እንደ ተቋም መስራታችንን አቁመን እርግጥ በፊትም ተቋም እንደሌለ ይገባኛል። ግን እንደው ለይምሰል እንኳን ቢሆን ጥሩ ነበር እንደ ስፈርታት ይቅርታ ጠይቀኝ ወደሚል ነገር ወረደ። እሱን እንደማንቀበለው ገልጸናል። ከዛም በኋላ እንግዲህ ሁሉም ሰው እንደሰማው ማስጠንቀቂያ ነው ይጻፈልን እኛ ይህንን ከዚህም በኋላ የሚሆነው ነገር የምንቀይረው ምንም ነገር እንደሌለ አሹር ማየት ፈልጋለሁ። ምክንያቱም ሁሉ ጊዜም ከመነሻችንን ፓርቲው ከተመሰረተበት ጊዜ ጀምሮ የሚገዛን የህግ የበላይነት ብቻ ነው። ከዛ ውጭ ያለውን ነገር እንዳለ ዋጋ እየከፈልን ወድቆ በመነሳቱ ስለማለፍ ዝግጁ ስለሆነ በዚህ መልኩ ነው ሂደቱ እየታየ ያለው።
በጣም አመሰግናለሁ። እንግዲህ ወደ ሌሎች አጠር ወዳሉ ጥያቄዎች አልፋለሁ። እንደተረዳሁት ከሆነ ቢያንስ አሁን ወደ 40 የሚሆኑ ፓርቲዎች የምርጫ መወዳደሪያ ምልክት መውሰዳቸውን ነው አሁን በየደረገጹ ያየን ያለ ነው። እና ሰማያዊ ፓርቲ የምርጫ መወዳደሪያ ምልክት ወስዷል?
አዎ። እኔ ነገር እስቲ ግልጽ አድርጌ ጀምሮ አንዳንድ ግርታንም እየፈጠረ ስላለ ማለት ነው አሁን በተለያየ አጋጣሚ ያስተዋልኩት ያለ አንዳንድ ግርት አለ። እንግዲህ ሰማያዊ ፓርቲ እንደ ፓርቲ ሲቋቋም በምርጫ ቦርድ ተመዝግቦ ህጋዊ ሆኖ ነው የሚንቀሳቀስ ያለ። በሀገር ውስጥ በሰላማዊ ትግል አመጣሉ ብሎ ነው ለውጥ ይመጣል ብሎ ነው የሚያስበው። ግን ያ ማለት በምርጫ ኢህአዴግ ይወርዳል ብለን ሙሉ ለሙሉ አምነን አይደለም። ግን ያለውን የተከፈተውን ኢህአዴግ ለማምታታት እንዲሆን የከፈተውን ትንሽ ተዳዳም በዚህ የምርጫ ወቅት መጠቀም ያስፈልጋል፣ በዚህ ውስጥ ህዝብን ማንቀሳቀስ ያስፈልጋል የሚል ጠንካራ አቋም አለን። ይህን ከበፊቱም ጀምሮ ይታወቃል። ምናልባት ከትብብሩ በትብብርም ሆነን ከፓርቲዎቹ ጋር ነጻነት ለፍትሀዊ ምርጫ ስንል ዋናው ታርጌታችን ምርጫ የሚካሄድበትን መጠር መፍጠር ነው። ዊች ሚንስ ወይም ቀለል ባለ አማርኛ ህዝብ የስልጣን ባለቤት የሚሆንበትን ስርዓት መዘርጋት ነው። ነጻነት ካለ ፍትሀዊ ምርጫ ማድረግ ይቻላል ለሚል ጠንካራ እምነት ስላለን ነው። ያንን ስናደርግ ይህንን እንቅስቃሴ እያደረግን በተጓዳኝ ደግሞ የምርጫው ሂደት ውስጥ ሙሉ ለሙሉ መሳተፍ አለብን። ምክንያቱም በዛ ውስጥ ነው ህጋዊነታችንን ጠብቀን እና ህዝቡን ማንቀሳቀስ የምንችልበት እያንዳንዷን ቀዳዳና አጋጣሚ መጠቀም የምንችለው። ስለዚህ ከዚህ አንጻር ሰማያዊ ፓርቲ ከፍትን ቢሆን አቋሙን ሲገልጽ የመጣው ስለ በምርጫው ላይ ያለን ግልጽ አቋም ምርጫው መሳተፍ አለመሳተፋችንን ሂደቱ ነው የሚወስነው እያለን የመጣ ነው። እኛ እንሳተፋለን አንሳተፍም ሳይሆን ሂደቱ ነው የሚወስነው ነው። ስለዚህ ሂደት ውስጥ እንኖራለን ማለት ነው። ሂደት ውስጥ እስከ መቼ የሚለውን አሁን ሂደቱ የሚወስነው ይሆናል፣ ግን በዛ ሂደት ውስጥ እንቆያለን የሚል ያለን። ከዛ አንጻር የምናደርጋቸው እንቅስቃሴዎች በዚህ በሁለቱ ስትራቴጂ ላይ የተንጠለጠሉ ነው የሚሆኑት። ይህ ነጻነት ለፍትሀዊ ምርጫ በሚለው ያንን ገፍቶ ፕሬሸር የማሳደር እና አንዳች ነገር እንዲፈጠር ትግል የማድረግ በተጓዳኝ ደግሞ ያ የሚሆን ከሆነ ወይም ደግሞ ያ እንዲሆን የሚያስችለውን ሌላውንም አጋጣሚ ደግሞ ምርጫ ውስጥ በሂደት ውስጥ መሳተፍ ነው። ስለዚህ ከዛ አንጻር ምልክትም ወስደናል። ለጊዜው የወሰነው ምልክት ሻንጥላ ነው። ኑ በጋራ እንጠለል ነው የምንለው። እንግዲህ በጋራ አላማ አንድ ላይ ሆነን ተሰባስበን ይህንን ስርዓት የሚወገድበትና ህዝብ የስልጣን ባለቤት የሚሆንበትን በሰላማዊ ትግል እያንዳንዷ ቀዳዳና ክፍተት እየተጠቀምን እንታገል የሚል አቋም ስላለ ተምሳሌታዊነቱ ነው ለእኛ ጎልቶ የሚታየን። በእኔ እምነት ዣንጥላን ምርቱ እያሉ የምንቀሰቅሱበት እንደምናም ተስፋ አድርጋለሁ። በዚሁ የሚቀጥል ከሆነ ማለት ነው፣ ነጻነት በሌለበት ሁኔታ ምርጫ የሚደረግ ከሆነ ማለት ነው። ስለዚህ ያን አይነት እንቅስቃሴ ነው እያደረግን ያለ ነው። እንዳልኩ በሂደት ውስጥ አለ። ምልክት መውሰድ ብቻ ሳይሆን ሰውም ካርድ እንዲያወጣና ለመምረጥም ላለመምረጥ ካርዱ ወይም ሂደቱ ወሳኝ ስለሆነ ይህን እንዲሳተፍ በቅርቡም እንዲሁ ፕሬስ ኮንፈረንስ የምንሰጥ ይመስለኛል። ጥሪም እንደምናስተላልፍ ነው ማስበው። በዚሁ አጋጣሚ ተጠቅሜ እሱንም እንዲሁ አድሬስ ማድረግ ፈልጋለሁ እና ይህን ይመስላል አጠቃላይ ስፔሲፊክ ተባረገው በምርጫ ላይ ያለንም ሁኔታ።
ኦኬ ኦኬ። አቶ ዮናታን እንግዲህ እንደገባኝ ከሆነ ምልክቱን ይዘን እንቆያለን። የመግባት አለመግባታችሁ ሁኔታ በመጨረሻው ሰዓት ይወሰናል ማለት ነው እንደገባኝ?
በጣም ትክክል። ሂደቱን የሚወስን ይሆናል። ኦኬ።
እንግዲህ ያለችን ደቂቃ በጣም ጥቂት ስለሆነች የመጨረሻውን እንትን ጥያቄ ያቀርባለሁ። የምርጫ አጠቃላይ ዝግጅታችሁ እንደ ሰማያዊ ፓርቲ ቤት ቤት እንደሚወዳደር በመላ ሀገሪቱ በርካታ የምርጫ ቦታዎች ይኖራሉ። ከሌሎች ፓርቲዎች ጋር ላለመጣላት በተለይ በተቃዋሚነት የተሰለፉ ካሉ ከነሱ ጋር ድምጽ እኩል ቦታ ላለመወዳደር የሚደረጉ ብዙ ጥረቶች አሉ። አንዳንድ ነገሮች በእነዚህ ነገሮች ላይ እንዴት ነው ፓርቲያችሁ እየሰራ ያለው የሚለውን እንደው ባጭር ደቂቃ ቢመልሱልኝ።
እሺ፣ አጠራርጊል ልበል አስቀድሞ ስላልኩ ማለት አንደኛው ይሄ ነጻነት ለፍጠን ተጫባሚ ነው ካምፔን ውስጥ ነው አንድ ስታሪ ተስለዚ እሱም ላይ እንሰራው ስራ አለ። አሁንም የካቲት 15 አይ ቲንክ በፈረንጆቹ ፌብሩዋሪ 22 ላይ መሰለኝ ሰልፍ አለ በ15 ከተሞች በአንድ የሚደረግ። ከሱ በተጓዳኝ ደግሞ ይሄ አልኩ ጫም እንደበት ደሞ ነገር አለ። ስለዚህ ኤግዞስቲቭሊ እየሰራን ነው። ሰማያዊ እንደ ሰማያዊ ከትብብሩ ውጪ 380 እንትም ወረዳዎች ላይ ለፓርላማ እጩዎችን ለማቅረብ እየተዘጋጀን ያለው በዛም ደረጃ እንቅስቃሴ እያደረግን ያለው በዚህ በህዝቡንም በማንቀሳቀስ ደረጃ ይህንን አስታኮና ይህን አጋጣሚ ተጠቅሞ በምናደርገው እንቅስቃሴ almost በጣም ከፍተኛ በጀት ስለተን ነው እየተንቀሳቀስን ያለ ነው በዛም ደረጃ። ስለዚህ እኛ ምርጫ ተወዳድረን ፓርላማ የመግባት ያለ መግባት ሳይሆን ህዝቡ የፖለቲካ መነጋጋት ፈጥሮ የስልጣኑ ባለቤት የሚሆንበትን ትግል ለማካሄድ በዚህ በሁለቱ ስትራቴጂ እንደ ፓርቲ በመርጫው ላይ ከዛም ደግሞ ከሌሎች ፓርቲዎች ጋር ተባብሮ ነጻነት ለፍጠን በሚለው ምርጫ ካምፔን ላይ ኤግዞስቲቭ እየሰራን ነው እና ከዛ አንግል ቅድም እንዳስቀመጥኩ የነጻነት ለፍጠን ምርጫ የሚለው እያንዳንዱ ፓርቲ ሰማይ ብቻ ሳይሆን እዛ ውስጥ ያሉትን ፓርቲዎች በጋራ ሆነው የምርጫ ጉዳይ አቋቁመው እያንዳንዱ ፓርቲ አንዱ የጠነከረበት ላይ ሌላውን ተወዳደር አንዱ እንዲህ ድጋፍ የመሰጣጠት እና የሚሆን ከሆነ ማለት ነው ይሄ ኮንሲደር መደረግ ያለበት ምርጫው የምንሳተፍ ከሆነ ትንሽ ተስፋ የሚታይበት ከሆነ እዚያ ከንቱ ነው የሚሆነው። እና ግን እዛ ደረጃ ዝግጅት እያደረግን ነው። እሱ ይቀርና እነዚህ ከትብብሩ ውጪ ያሉትን አሁን ተስፋ ወደፊት ይመጣሉ ብለን ተስፋ የምናደርጋቸው ከንሲደር ሆነው ለምሳሌ አሁን አረና ያለበት ቦታ ላይ ጠንካራ ሆድ ስላለው ለእሱ እየተውክለት እዛ እንዲወዳደር ከዛ ደግሞ ድጋፍ እየሰጠው በተለያየ መንገድ ደግሞ አንተ ጠንካራ ምክብል ላይ አንተ እንድወዳደር ይፋለ ፓርቲዎቹ በዚህ ላይ በጋራ የሚሰሩ ስራ አለ። አሁንም የተቋጨ ነገር አይደለም እየተሰራ ነው ያለው። አቀድም እንዳልኩት ይሄም የሆነው ግን ተስፋጭ ሴክሽን ካለ ብቻ ነው። ከዛ ውጪ የነጻነት ትግሉ ተጠናክሮ ነው የሚቀጥለው ማለት ነው። በአይኒንስ ፍጹም ሰላማዊ ሆኖ እና ይህን ይመስላል በምርጫው ከሌሎቹ በጋራ የሚሰራ ስራ ያለ።
በጣም ጥሩ። በጣም አመሰግናለሁ አቶ ዮናታን ተስፋዬ የሰማያዊ ፓርቲ የዝግጁነት ኃላፊ። እንግዲህ ወደፊትም ምርጫው እየቀረበ በሄደ ቁጥር የሚኖሩትን ሁኔታዎች እየተከታተል የምናቀርብበት ሁኔታ ነው የሚኖረው። ለዛሬ በጣም አመሰግናለሁ። እግዚአብሔር ይስጥልኝ።
እግዚአብሔር ይስጥልኝ። አመሰግናለሁ።
ፕሮግራሙ ወደ መጠቃለል እየሄደ ነው፣ ግን አሁን አንድ አድማጭ መስመር ላይ ያሉ። ሃሎ፣ ጤና ይስጥልኝ።
ጤና ይስጥልኝ።
ማን ልበል እርሶን?
ጤና ይስጥልኝ፣ አሌክስ እባላለሁ።
እሺ፣ ምን እናስተናግደዎት?
በዚሁ በጣይቱ ሆቴል ላይ ቀደም ብለው አድማጭ የሰጡትን አስተያየት ትንሽ ቅሬታ አለኝ። መቼም እንግባይታይን እንደ በራሴ አመለካከት እሳቸውን በራሳቸው አመለካከት በሰጡት ላይ አስተያየት ለመስጠት ነው።
እንደው ባጭሩ ባን ደቂቃ?
አዎ፣ ባጭሩ አንደኛ ሆቴሉ ለግለሰብ መሰጠቱን ጥሩ ተይዟል የሚባለው ነገር የሚገዛው ነገር አይደለም። በቀላሉ መንግስት ያንን ግለሰብ የሚያገኘውን ገንዘብ የሸጠበትን አሰልፎ ለዛ ቤት ገቢውን ለመንግስት ማድረግ የሚችልበት ነበረው። በሁለተኛ ደረጃ ደግሞ ትልቁ ከአምስት መቶ በላይ ቅርሶች ቤት ውስጥ ነበሩ። አብሮ ነው የሸጠው። የተሸጠውም 400 ምናምን ሺህ ብር ነው በኢትዮጵያ ብር በወደቀ ዋጋ ከነ ግቢው ከነ ምናምን። ያንን እንኳን ወደ ቅርስ ቦታ ላይ አስገብተው ለጎብኚዎች የሚደረግበት ሲሆን አብሮ ነው የተቃጠለው ብዙ ነገር። ይቅር ፒያኖ ብቻ የተቃጠላል። አንድ ፒያኖ በጣም በጥንት ጊዜ የመጣ ፒያኖ ይሄን ሁሉ ነገር እየተቃጠለና ለሶስተኛ ጊዜ ነው የተቃጠለም ለወስፋ ሁለተኛውን ተቃወም ነበር። ደርግ አውራሪ ሲለውም ተቃጥሎ ነበር ስሙ ሲጠፋ። እንደገና በዚሁ ባለው መንግስት ደሞ ተመለሰ። አሁን ደሞ የሳት አቀጣጣሎ ነው የደረሰበት። በእውነቱ ይሄ ለግለሰብ የሚሰጥ ሳይሆን መንግስት በትክክል ይዞ ጎብኚዎችን ይዞ ትርፍ አግኝቶበት የሚያገባበት የነበረ ነው። እኛ ለግለሰብ ገንዘብ እንደሚገባበት ነገር ነው። በወደቀ ገንዘብ አሁን እዚህ ሀገር አንድ ትንሽ ቤትም ለመግዛት ከዛ በላይ ነው የምትከፍለው። ከዛ በወደቀ የተሸጠ ነገር እንዴት አይንከው እንደተመለከቱት አላውቅም። ግለሰብንም ለመጥቀም ሆነ ምናልባት በጥሩ ሁኔታ ይዘውት ይሆናል። ያ ለመንግስት ነበር መሆን ያለበት ገቢው መግባት ግለሰብ አይደለም። የኢትዮጵያ ህዝብ ታሪክ ነው። ከጥንት ጀምሮ ከመቶ ምናምን ነው ከመቶ ሰባት አመት በላይ ያለው ነው። ይሄ በጣም
እንደሱ ፕሮግራማችን የተላለፈ ሌሎችን በርከት ያሉ ሰዎች ነበር የደወሉት። ኢንተርቪው ላይ ስልክ እዚህ ስንቀበል ነበር። ሌሎችም እንደዚሁ ጠንከር ያለ አስተያየት ሰጥተዋል። ለምን ይሄ ሆነ ያው አስተያየት እንትም ብለዋል። ያው ሰዓቱ ለማነጋገርና አየር ላይ ሁሉንም ለማውጣት ስላልተቻለ ነው። እንግዲህ በሰፊው ሌላ ጊዜ በዚህ በቅርስና ጥበቃ ዙሪያ ምን ሄድበት ጉዳይ ይኖራል። አመሰግናለሁ ሰዓት ስላለቀ ነው።
በጣም አመሰግናለሁ። እኔም እንዲሁ መልካም እንዲሁላችሁ
መልካም ሁሉ። አድማጮቻችን እንግዲህ የዛሬ የዕለተ ሰንበት ፕሮግራማችን በዚሁ ሁኔታ ተጠናቋል። እንግዲህ እስከ ሳምንት መልካም ሳምንት።